የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህ በስቱቅም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በድጋሚ ጤና ይስጥልን እያልን ውድ አድማጮቻችንን የዛሬው የእሁድ ፕሮግራማችን እነሆ ጀምሯል። በዛሬው ፕሮግራማችን እንደተለመደው የተለያዩ አርዕስቶችን እንዳስሳለን። ባለፈው ሳምንት ቃል ገብተንላችሁ የነበረውን የስዊድን ፓርላማ እና የፓርላማው የውጭ ጉዳይ ኮሚቴ አባል የሆኑትን የገዢው ፓርቲ አባል አቶ ሚስተር አንደርስ ኦስተርበሪን ይዘንላችሁ ለመቅረብ እንሞክራለን። ዛሬ የተለያዩ ፕሮግራሞች አሉን። እንደተለመደው ዜና ጊዜውን ጠብቆ ይቀርባል። ልዩ ልዩ ከተለያዩ ሚዲያዎች ያገኘናቸው ጽሁፎች፣ ግጥሞች አሉን። እነሱን እናሰማችኋለን። አስተያየት ካላችሁ በስልክ ቁጥር 0819100 ደውሉልን። እስከ ፕሮግራማችን ድረስ ከኛ ጋር እንደምትሆኑ ባለሙሉ ተስፋ ነን። እንግዲህ የኢትዮጵያ ድምጽ ሬዲዮ የግጥም ባለሙያችን ወለላይም ወደ ኋላ ላይ ከኛ ጋር ይቀርባል። ጀግና ማን ነው ይላል። ጀግና ማን ነው እስቲ እንሰማዋለን። ከወለላይም ያችን እጥር ምጥን ያለች ጣፋጭ ግጥሙን ይዞልን ይቀርማል። እስከ 6 ሰዓት ድረስ ከኛ ጋር እንድትሆኑ ባክብሮት እየጋበዝን ፕሮግራማችንን በዚህ ሙዚቃ እንጀምራለን።
You're gonna
ግሩም የሳምንቱ ዜናዎች ላይ ምን የተለየ አለ? ሰሞኑን ብዙ ነገር ሰማለሁ። ኢትዮጵያ ውስጥ በተለይ ጋምቤላ ውስጥ ይሄ እርስ በርስ ተጋደሉ የሚል አለ። ያንዋክና የኖየር ብሔረሰቦች
ያው ወጣት ነው። በሳምንቱ ትልቅ ዜና ሆኖ ብዙዎችን ያው ዜና ነው ያሳዘነ ዜና ማለት ይቻላልና እንደዚህ አይነት ዜና አለ ማለት። ይሄ ዜና ብዙ ጊዜ አዲስ አይደለም። ስራ ይብሎ ለሚከታተለው አለፍ እያለ የሚመጣ ነው። በየአመቱ እንዲህ አይነት ነገሮች ያጋጥማሉ። ከአመታት በፊት 10 አመት በፊት ምናልባት እንዳስታውስ ከሆነ በዛው ክልል ዘር ማጥፋት ሊባል በሚችል መልኩ በአንድ ቀን 424 በአንድ በተወሰነ ሰዓት ብቻ
የወያኔ ጦር ነው።
አዎ፣ የመከላከያው ሰራዊት ሁለቱን በተጋጩ ጊዜ ለአንደኛው ወገን መሳሪያ በማስታጠቅና በኋላ ራሳቸውን በማድረግ 424 የአኝዋክ ተወላጆችን በአንድ በተወሰነ ሰዓት ከጧት እስከ ማታ መፍጀታቸው ይታወቃል። ይህም በሂውማን ራይትሶችን ጨምሮ ዓለም አቀፍ ተቋማት መዝግበውት እንደውም ጄኖሳይድ በሚል እንትን ያደረጉት
ነገር ነው። በጣም የሚገርመኝ ነገር ምንድን ነው? ወያኔዎች ሌላውን ያሙበትን ሌላውን የወነጀሉትን ስራ እጥፍ ድርብ አድርገው ነው የሚሰሩት። ስልጣን ላይ ሲመጡ ይሄ 3 ጊዜ በቀን 3 ጊዜ እናበላለን አበላል ይበላ እንዲበላ ነው ያሉት እኚህ ነፍሳቸውን ይማሩና ሟቹ። እሱን እንተውና ምንድነው ምኞት አይከለከልም። ጥሩ ምኞት ነው ቢሳካ ኖሮ፣ ግን ያ ለመሸንገያ ስለሆነ የተቀበለውም የለም። በዚያን ጊዜም ፍላጎትም የላቸውም።
እውነት ነው።
እውነት ኢትዮጵያን ህዝብ ከረሃብ ለማውጣት ምንድነው እነሱ ሲከሱት የነበረው ኢትዮጵያ የብሔር ብሔረሰቦች መጨቆኛ ሀገር ነች። ኢትዮጵያ ውስጥ እያንዳንዱ ብሔር እርስ በርሱ ተጋይቶ ሲፋለም የኖረባት ሀገር ነች ይሉ ነበር። አሁን ያንን እኛ አጥፍተናል እኩልነት መስርተን ይሉ ማለት ጀመሩ። ግን ሀቁ ምንድነው ያሳየው? በመሬት ላይ ያለው ፈረንጆቹ እንደምትለው ኦን ዘ ግራውንድ ያለው ሀቁ ምንድነው? እንደውም አንዱን ብሔር እየተነኮሱ ከሌላው ጋር ያጋጩና በመሐከል ገብተው አስታራቂ ሆነዋል።
በተለይ ስልጣናቸው አደጋ ላይ ነው ብሎ በሚገምቱባቸው ሰዓት ላይ ይሄንን ነገር የበለጠ በማቀጣጠል ስራዬ ብሎ
ቤንዚን ይጨምራሉ።
ፕላን በተደረገ መልኩ ማለት ነው። እና ይሄ ነገር አሁን በቪዲዮዎች ሰሞኑን የታዩ ቪዲዮዎች እንደሚያሳዩት በዛ በክልሉ በጋምቤላ እነዚህ አንደኛው ወገኖችን መሳሪያ ይዘው ጩቤ ገጀራ ምናምን ይዘው ሲሄዱ ፖሊስ ወታደሮች እያዩ ዝም ሲሉ ያሳያል። እና የተቀረጸ ነውና ሌሎቹ ሊያጠቁ ይሄዱ እንደሆነ ይታወቃል። ያው መሳሪያ ማለት ያው ግዴታ ጦር መሳሪያ ብቻ አይደለም፣ የተለያዩ ማጥቂያ መሳሪያዎች አሉና ያን እያዩ ዝም ማለታቸው ለዚህ አንዱ መስከረ ይሆናልና ስራዬ ተብሎ የተቀናባበረ በተለይ የጋምቤላው ነገር አሁን እየተወሳሰበ የመጣው እዚህ የደቡብ ሱዳን አማጺዎችና የነሱ ወገኖች በተለይ አደግም ይደግፋቸው እነዚህ የሪክ ማቻር እዚህ አማጺያን ቡድኖች እነሱ እዛ ገብተው ከጋምቤላው ጋር ተመሳሳይ ስለሆኑ እና ጋምቤላው ጭራሽ ስልጣንም እየተሰጣቸው የዛ አካባቢ ተወላጅ ነን እያሉ ያሉበት ሁኔታ አለና ይሄ ነገር ነገሩን ስብስብ ያደረገበት ሁኔታ አለና በጣም አስቸጋሪ ነው። አንድ መልክና እንትን ስላላቸው ለነሱ ስልጣን የመስጠት ነገር አለና ይሄ ለወደፊቱም በጣም አሳሳቢ ነው። እነዛ ሰዎች ከመተላለቁም ባሻገር ለኢትዮጵያም አደገኛ ነው።
አንድ ጽሁፍ ሳነብ ስለዛች ሀገር ሁኔታ ሲገልጽ ኢትዮጵያ ውስጥ ያለው ሁኔታ በቅርብ ካልተቀለበሰ ያቺ ሀገር እንደ ሀገር መኖሯ ብቻ ሳይሆን ለዛ ጠቅላላ ለዛ ለምስራቅ አፍሪካ አካባቢ ትልቅ ቀውስ እንዲፈጠር መንስኤ ትሆናለች። አሁን ያለው ሁኔታ ከቀጠለ ይላል ያ ሁሉ 89 ሚሊዮን ህዝብ ያለባት ሀገር በየ አካባቢ ያሉትን ሀገሮች በተለያየ በተዘዋዋሪም ሆነ በቀጥታ ይነካል እዛ ሀገር የሚደረገው ሁኔታ።
ተከከለ
እና ምንድነው የሚለው ሶማሌ መጥኔ ነው የሚባለው። ይሄ ነገር ከቀጠለ ሶማሌ ውስጥ ያለው በጣም ኢምንት ነው የሚመስለው። ኢትዮጵያ ውስጥ ይሄ ነገር አሁን ያለው ነገር ባስቸኳይ ካልተቀለበሰና ካልቆመ ጠቅላላ የዛ ምስራቅ አፍሪካ አካባቢ የጦር አውድማ ነው የሚሆነው። ያ ሲሆን ደግሞ ጠቅላላ አካባቢ በአፍሪካ ቀንድ አካባቢ ያለውን ሁኔታዎች የመጨረሻ የስቃይ አካባቢ ነው የሚያደርገውና በሚሊዮን በ10 ሚሊዮን የሚቆጠር ህዝብ ነው የሚፈልስበት ከዛ ተቀላላ አካባቢ ነው የሚለውና እነዚህ ሰዎች አንዳንድ የማይገርመኝ ኢንቨስት እናረጋለን ይላሉ። የራሳቸው ሰዎች ናቸው ኢንቨስት የሚያደርጉት። በነገራችን ላይ አንዳንድ እንትኖች ኢንተረስቲንግ ኢንፎርሜሽኖች የምሰማውን ልንገር። ኢንቨስተር ይባላሉ ከውጭ ገንዘብ ይዘው የሚሄዱ። አብዛኛው ደግሞ የሚሳካላቸው ኢንቨስተሮች እነማን ናቸው? የነሱ ወገን የሆኑ ሰዎች። እዚህ ስዊድን ውስጥ የነበሩ ማቃቸው ልጅ ስዊድን ውስጥ የነበሩ ከኔ ካንተ ማይሻል እንትን የነበራቸው አሁን ኢትዮጵያ ሄደው ኢትዮጵያ ደግሞ ሲሄዱ የት ነው የሚሄዱት? ትግራይ ሄደው አይደለም ኢንቨስት የሚያደርጉት። ኢንቨስተርነታቸው ሌላውን ህዝብ ከደቡቡ ለምሳሌ አማራውን ከቤኒሻንጉል ከኦሮሞ አከባቢ ከጉራጌው ከምኑ እንዲወጣ ያስገድዱታል። በተለያየ ምክንያት ለቀውጣ ይሉታል።
እነሱ ግን ደንቀፈጨፍ ይላሉ።
እነሱ ግን ጋምቤላ ሄደው ትልቅ ኢንቨስተር ይሆናሉ። ወለጋ ሄደው የቡናስ መጭና ላክ ይሆናሉ። አንድ እንደውም ፌስቡክ ላይ አይቼ ሃጎስ ቡና ይላል ወለጋው ስንት ነው የተባለ ኢንቨስተር ነው። ከዚህ ሀገር የሄደ አንዱ የነሱ ሰው ደቡብ ውስጥ ትልቅ ጋሻ ተሰጥቶት መሬት ኢንቨስተር ሆኗል። እና እነዚህ ሰዎች የማይገባኝ ነገር እቺን ሀገር ህዝቡን ሌላውን ህዝብ እንደዚህ መከራውን ያሳዩት እነሱ ብቻቸውን ይኖሩባታል ብለው ይገምታሉ ወይስ እቺ ሀገር የመጨረሻ ችግር ላይ በመትደርስበት ጊዜ ዶክተር መራራን ብሎታል ህዝብ ምንድነው ሲበዛበት መሪውን ይበላል ነው ያሉት። መጨረሻ ላይ ደግሞ ለምንድነው እስካሁን ያልበላው ስሉት አይ በሙስሊሙም በክርስቲያኑም ይቅር ይበላቸው ይሄን ነው ያሳማ ስጋ ይበላም ኦርቶዶክሱም ሙስሊሙም የኢትዮጵያ ወስሎ ኦርቶዶክሱም ሙስሊሙ ያሳማ ስጋ ይበላም ብለው ይሄን ወይ እንትን አሉት። እና እንዴት አያስቡም ይሄን እየዘረፉ ኢንቨስት የሚያደርጉት? ኢንቨስት የሚያደርጉት ምንድነው ምንም ኮላተራል ምንድነው ይሄ ማሳጅ አስፈልጋቸው
ከፈለጉትም ያህል ገንዘብም ይበደራሉ።
የነሱ ተወላጅ ነው የነሱ ሰው ነው ከዚህ ወይም ከአውሮፓ ወይ ከስዊድን ይሄዳል። ባንክ ያው ሁሉ በእጅሽ ሁሉ በደጅሽ ነው ይሄዳል። ማሳጅ የለም ምን የለም የፈለገውን ገንዘብ ይበደራል። ከዛ በኋላ ደቡብ ሄዶ ወይ ወለጋ ወይ ከፋ ወይ አንዱ ጎብታ ወይ አንዱ ያማራ ሀገር ሄዶ የፈለገውን መሬት የሚስማውን ይገዛል ይመራል አለቀ ኢንቨስተር ሆነ። እኔ ኢንቨስትመንቱ በጣም ነው የሚገርመኝ ከውጭ ምንም አይነት ኢንፑት የለውም። ኢንቨስት ታረግ ኢንፑት ማን ነው ኢንፑት የምታስገባው ነገር መኖር አለበት የምትጨምረው ነገር ምን ነው? እነሱ ግን ምን ነው እዛው ከራሱ የራሱን ይበደራል ይክፈል አይክፈል እንደውም አንዳንድ የባንኮች መልሰው ማይጠይቁም ነው ያው የኛው የራሳችን ሰው ነው። በነገራችን ላይ የሀብት ጉዳይ ሲነሳ የኛን ሰውዬ አንድ ኢንተርቪው አዳምጫለሁ በጣም አሪፍ የሆነ ኢንተርቪው እኚህ ማናቸው አቦይ ምናምን
አቦይ ስባት
እና ስለ የነሱ የትግራይ
ኤፈርት
ሲያወሩ እንዴ እናንተ ገንዘቡን ከየት አመጣችሁ ተብሎ ሲጠየቅ ዳይሬክት ነው ፌስቡክ ላይ ቁጭ ብሏል አኛ እኮ ከመዋጋት እንትን ስልጣን ከመያዛችን በፊት ኤፈርት አውሮፓ ውስጥ
እንነግር ነበር
ህንጻ ነበረን አሜሪካ ህንጻ ነበረን ሱዳን ውስጥ የርሻ መሬት ነበረን ደግሞ ያነጋዴዎች ነበሩ። አሁን ምን አለ ጋዜጠኛው እንዴ የታረጋችሁት ያን ገንዘብ አለ ምንድነው እንግዲህ የሚያሳየው ፕሮግራሙ የውጭ ሀገር ሰዎች ናቸው ኢንተርቪውን ኢትዮጵያዊ ነው በአማርኛ የሚጠየቀው ግን ምንድነው ረሃብ ችግር አለ ለማለት ነው። ምን ያህል እውነት እንደሆነ አላውቅም የችግር ትግራይ ውስጥ አለ የሚሉትን አላውቅም ምንም መናገር አልፈልግም። ግን ምንድነው የሚያሳየው አንዳንድ አሮጊቶች ደካማዎች ኢንተርቪው ይደረጋሉ ምን በላ የለንም ምን ተጣ ውሃ ንጹህ አይደለም እያሉ ያሳያሉና ለምንድነው እነዚህን ማትረዷቸው የህዝቡ ነው ይላሉ አቶ ማናቸው አቦይ
የትግራይ ህዝብ ነው ነው
የሚሉት የትግራይ ህዝብ ነው የትግራይ ህዝብ ከሆነ ለምንድነው መጨረሻ ላይ ስንት ነው ሀብቱ አሉት አላውቅም እንዴ መሪ ናቸው እንግዲህ የዛ አይ ቲንክ ሲኦ ናቸው ምንድነው ባለው ይሄ ጀነራል ዳይሬክተር ናቸው ነው እንዴት አይ ምን ይሰራል አላውቀውም ግን ምን ይሰራል አሉ። ተመልከት እንግዲህ ምን ያህል ኦዲት ማድረግ ምን እንደሆነ ማያቅ ህዝብ እንደሆነ እነዚህ ላይ ያሉት እና እንደፈለጉ ነው የሚያወሩት ነው የሚያገቡት እሳቸው ነበር በጣም እና ምንድነው ለምንድነው ማትጠቅ ምንድነው የምታረጉት ገንዘቡን አይ እኛ አክሲዮን አለ ወይ ተብሎ ይጠየቃሉ። ምክንያቱም ያንዳንዱ ካምፓኒ ሲቋቋም አክሲዮን ይኖራል ባልሀብት። አዎ ማን ነው አክሲዮኑ? አይ የትግራይ ህዝብ ሀብት ነው። እኛም እዛ ውስጥ እንትን ያለ ነው አንወስድም ገንዘቡን። የታረጉታላችሁ የህዝቡት ተጠምተናል ውሃ የለም ምናምን ይላል ማለት ነው። አይ ስንት ነው ለመሆኑ ገንዘብ? አላውቀውም። ግን ምን ይሰራል? አያስፈልግም ማውቁ። እንዲህ አይነት ሰዎች ተኮልኩለው የያዟትን አገር ትሆናለች ብሎ መተበቅ ተአምር ነው
በጣም።
እና አንዳንዴ እኔ በጣም የምፈራው ለሶማሌ ስናዘን ሶማሌ እንዲሆነች ያን ስናዘን እኛም ወደዛው ያመራን ነው። ለነገሩ ግን ስላላወቅ ነው እንጂ እዚህ ሆነን ስለማናይ ነው እንጂ የሚደርሰውን ሰቆቃ ያንዳንዱን ሰው ህይወት የሚደርስበትን በደል ስናይ በጣም ነው የሚያሳዝነኝ። አሁን የሚወጡት ፎቶዎች የሰው ልጅ እጅግሩ ታስሮ የፊጥኝ ኋላ ወደ እንዳይነቃነቅ መሬት ላይ አጋድሞ ሲገርፉ አይታል?
አይቻል።
ሉልታ ውስጥ እንዳለ ህዝቡን መሬት ለመሬት ያስከሉ ሲገርፉ አይታል?
አዎ በሚገባ።
እኔ ምን አይነት ዲያብሎስ እንደሆኑ እነዚህ ላይ ያሉት ሰዎች አይገባኝም። ብቻ ለማንኛውም አምላካችን ይቅር ይበላት ያችን ሀገር ከማለት ሌላ እና ትግሉን የሚታገሉትም እንዲበረቱ ከማድረግ ሌላ ምን ማለት እንችላለን? ፕሮግራማችን እስከ 6 ሰዓት ይቀጥላል። አድማጮቻችን ከኛ ጋር እንድምትሆኑ ባለሙሉ ተስፋ ነን።
ምን ግጥም ጋብዛቸው?
አንድ ሙዚቃን ጋብዛቸውና ወደ ግጥሙ ወይም ወደ ልጆች ፕሮግራም እንሄዳለን።
እኛ ደህና ነን። ይህ የስዊድን የሚገኝ
የኢትዮጵያ ድምጽ ራዲዮ
የልጆች ክፍለ ጊዜ ነው።
አሁን የዛሬ ፕሮግራም እናስተዋውቃችሁ።
ዛሬ ምን አለ?
ዘፈን፣
ተረት፣
እንቆቅልሽ
አለ።
ልጆች እንደምን ሰንብታችኋል? ደህና ናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ዕለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል፣ ያዝናናል ብለን ያሰብናቸው ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች፣ ለሕፃናት የሚያስተምሩ ዘፈኖች እንዲሁም እንቆቅልሽ ጨዋታ ይዘን ቀርበናል።
እንዲካለችን አባላችን በሻያሞን እንን እንን መጻፍ ምትቀል ሳይዋት ቀጭን መስቀል
ሳተነፈ
ገበዝ
እንቆቅልሽ
ምን አውቅልሽ
እግሮቹ ሲቆጠር የሚመስል አጥር
እሷ ጠና
ትክክል ነሽ
እንቆቅልሽ
ምን አውቅልሽ
በኬሻ
ምን አለሽ በኬሻ
ከፊደላት ግርጌ የፊደል መዶሳ
ፐ
ገበዝ
እንቆቅልሽ
ምን አውቅልሽ
በቀረች
ምን አለሽ በቀለት
በሶስት እግሮቿ ላይ ቀለበት ያሰረች
እሷ ጠና
ዘገረሽ
እንቆቅልሽ
ምን አውቅልሽ
በደስታ
ምን አለሽ በደስታ
በአንድ እግሯ ቆማ የምትመታስ ክስታ
እሷ ክታውን ትለው ቀ
ገበዝ
እንቆቅልሽ
ምን አውቅልሽ
በማማ
ምን አለሽ በማማ
የማይሽከረከር ባለ ሁለት ጎማ
እሷ መናት
ሳለ ካጠገባቸው ሁለት የቅጦች ክምር ያያሉ። ሁለቱም በጣም እርባቸው ስለነበር ክምሩን ለመመገብ በጣም ተጣደፉ። ይሁንና ሁለቱም በአንድ ገመድ ታስረው ስለነበር በየቅጣቸው ቢሞክሩ ፍጹም የሚቻል አልሆነም ነበር። በመጨረሻም እንደራባቸው ተቀምጠው መነጋገር ያዙ። አንተኛው አህያ ሁለታችንም ለየብቻችን ካልተመገብን ብለን ሁለታችንም እንደራበን የምንፈልገውን ሳናገኝ ተቀምጠናል ብላ አዝና ተናገረች። ሁለተኛይቱ አህያም እውነትሽን ነው፣ ግን እኮ ጥሩ መላ አለን። ሁለታችንም በህብረት ሆነን ብንቆስ የምንፈልገውን ተራ በተራ እናገኛለን አለች። ሁለቱም በሀሳብ በመስማማታቸው ተደስተው ወደ መጀመሪያው ግጦሽ ግምር አመሩ። ቀጥሎም ወደ ሁለተኛው አመሩ። ብለው እጅግ ደስ አላቸው።
Yeah.
የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ እንግዲህ እስከ 6 ሰዓት ፕሮግራሙን ሁሉን የሚያስተላልፈውን ይቀጥላል። የኢትዮጵያ ድምጽ ሬዲዮ ዛሬ ማለት ይችላልው አዲስ ፕሮግራም ይጀምራል። እስቲ ይሄ ፕሮግራም ምን እንደሚባልና አላማው ምን እንደሆነ የፕሮግራሙን ሐሳብ ካፈለቀው ከተሸ ጋር እንነጋገር። ሰላም ተሸ።
እንታና እስጥልኝ።
ምንድነው ባጭር ፕሮግራሙን ምንድነው ማለት የፈለከው?
ኢትዮጵያዊነት።
አልማቶቻችን ተሾመ ኢትዮጵያዊነት በሚል ርዕስ በየሳምንቱ የሚቀርብ የኢትዮጵያን ሁኔታ በተመለከተ ከየት ወደ የት ነው እንዴ ባጭሩ? ኢትዮጵያ ይቅድም አያት ቅድማ አያቶቻችን በመሪ ደረጃ ያሉትም ነገስታቱም ልዑላኑም መሳፍንቱም ወዘተ ህዝቡም እንዴት እስካሁን አደረሳት? የተለያዩ መሪዎች በሙስሊሙም በክርስቲናውም መሳፍንቱም ንጉሷ ነገስታቱም ኢትዮጵያን በተመለከተ እቺ ያለችውን ኢትዮጵያን ለማድረስ ምን አይነት ስራ ሰርተዋል? መጥፎም ይሁን ጥሩ ይሄን በተመለከተ ነው እንደገባኝ።
አሁን ትክክል ነው። ዋናው ምንድነው ኢትዮጵያ ስንል ዛሬ ደረሰችበት ቦታ አለ። ግን ብዙ አመት ያላት ታሪክ ነችና በተለያየ ጊዜ አሁን አንተም እንደጠቀስከው የተለያዩ ሰዎች ከፍለውበታል ወይም ጥበባቸውን አሳይተውበታል። ኢትዮጵያ ለምትለው ሀገር ለመቆየት አንዳንድ ጊዜ አስበው ሳይሆን ጥበብ ነበራቸው። በዛ መንገድ እንዴት እንደዳነች
ዩኒቨርሲቲ ገብተው ፊደልስ ቆጥረው ሳይሆን
ወቀት አይደለም የነበራቸው ጥበብ ነበር።
አዎ
አንዳንድ የመልሳቸውን ወይ
የሚያደርጉት ወቀት አይደለም ጥበብ ነበር።
አዎ ገባ ይሄ ነው ተብሎ አዋቂዎች ናቸው አትላቸው። እንግዲህ የሚያደርጉት ነገር በጣም ትልልቅ ለውጦችን ማምጣት ይችላል።
ይበሰለ
አሁን ለምሳሌ ነው በራስ መኮንን ዛሬ ከመሰማቸው መጀመሪያ ላይ ያደረጉት ነገርን ስታዩ ብዙ ጄኔሬሽን ላይ ሰላም ሊፈጠር የሚችል ነገር ሰርተው የሞቱ ሰዎች አሉ። አሁን ለኔ እነሱ ሰዎች እንዴት ነው በጣም አደንቃቸዋለሁ። በሃይማኖት ደረጃ አለ ምናወራው ከስንት መቶ ዓመት በፊት 1000 ዓመት በፊት ኢትዮጵያ 3000 ዘመን ዓመት አላት የሚባለው እኔም በጠየቀኝ 8000 ሁሉ ልልህ ይችላል አንተም ከኢትዮጵያ ነው ይሄ እና ያንን ነው እና እንደው ካለው እውነታ ላይ ያ ኢትዮጵያ ምንድነች ዛሬ የደረሰችበት ቦታ ኢትዮጵያ የማን ነበረች የማን ነች እንዴት መጣች የሚለውን ነው። በሃይማኖት ደረጃ ኦርቶዶክስ ሃይማኖት እዚህ ለመድረስ በካቶሊኮች በተለያየ ምን አይነት ጣና እንደነበረበት በዛ ጊዜ እስልምና ሃይማኖት እንዴት ኢትዮጵያ ውስጥ እንደገባ የተለያየ ጊዜዎች የተደበረውን እንግዲህ ያለውን ለማቅረብ ነው።
እቺ አሁን ኢትዮጵያችን የምንላትን እንዴት አድርገው እዚህ ደረጃ እንድትደርስ እንዳደረጉልንና ታሪካቸውን እንትን የሚል ነው። በነገራችን ላይ አንድ አባባል አለ፣ የኋላ ታሪኩን የማያውቅ የፊቱን ሊሄድ አይችልም ነው የሚሉት ነገር አለ። ማን እንደሆንክ ሳታውቅ ወደፊት አንተ ለመራመድ አትችልም። እና የኛን የራሳችንን ታሪክ በደንብ ስናውቀው ነው ማንነታችን ስንገነዘብ ነው ማን እንደነበርን ስናውቅ ነው ወደፊት ማን ልንሆን እንችላለን የሚለውን እንትን መስራት የምንችለው።
አዎ በዛ ላይ እንዴት ነው እኛም በይበልጥ ኢትዮጵያ ብዙ ጊዜ እሱ ነው ይሄ ኢትዮጵያ ብለን የሚያኖረን ነገር ብዙ ይኋላ አለ። እንዴት ነው ዛሬ በስምምነት የምናመጣው ወይም የምንመለሰው ሳይሆን የታያዘ በጣም ረጅም
ታሪክ
አለ። እና አንዳንድ ጊዜ ብዙ ጊዜ ህዝብንና ትንንሽ ሰዎች አመለካከታችን ህዝቦቻችን እንዴት ነበር የኖሩት ከባ ያ በጣም ለኔ ሁለት የተለያየ ነገር ነው። እና በድሮ ጊዜ እንዴት ነበር የኖሩት የሚለውን ነው።
ተሼ እጅግ በጣም እናመሰግናለን። እንግዲህ በምንድን ነው የሚባለው በጣም ነው የምንጠብቀው ከዚህ ፕሮግራም ላይ በየሳምንቱ 10-15 ደቂቃ የሚሆን ለዚህ ኢትዮጵያዊነት ነው ያልከው። ለዚህ የኢትዮጵያ ድምጽ ሬዲዮ በየሳምንቱ 10-15 ደቂቃ ይሰጣል። እንግዲህ አድማጮቻችን በየሳምንቱ ይህን ፕሮግራም እንድትከታተሉ የዛሬው ምንድን ነው?
አዎ የዛሬው እንግዲህ አሁን ግሩም ያነባዋል እና ይህን ፕሮግራም እንግዲህ በብዛት እንደማቀርበ ያረክን የተናገርኩ ግን እንደምናቀርበ ለምን አንድ ዜና ፕሮግራም እናቀርብ የተተሰኑ ግሩፖችን እንኖራለን።
ኦኬ
እና ሁሉም የተለያዩ ፓርቶችን ነው የምናነባው።
ኦኬ
እና በዚህም አካባቢ ደግሞ ብዙ ሰዎች ይሄ ጽሁፍ በዚህ አካባቢ ጥሩ ነው ቢቀርብ ጥሩ ነው የሚሉትንም ደግሞ ቢሰጡን ከመጻፍም አው መጻፋቸውን ወይም ከተገኘበት ቦታ ቢናግሩን ለኛም ለፕሮግራማችን ለውበቱም ለማማሩም ለመስፋቱም ሊሆን ይችላል እና ለሁሉም ሰው ክፍት የሆነ ፕሮግራም ነው።
በነገራችን ላይ አሁን ያነሳው ነገር ይሄን ብታደርጉ ይሄንን ቢስተካከል ይሄን የሚለውን ነገር ለዚህ ለኢትዮጵያዊነት ብቻ ሳይሆን ለሁሉም የኢትዮጵያ ድምጽ ሬዲዮ ፕሮግራሞች ጠቃሚ ስለሆነ ኢትዮጵያኖች እንደውም ልናድግ የምንችለው የሰው ምንድነው ፊድባክ ሲኖረን ነው። ምን እንደምን ምንድነው ስተቱ ምንድነው ጥሩ የትኛው መጠንከር አለበት የትኛው መቀነስ አለበት ወዘተ የሚለውን አድማጭ ሪአክት ማን ነው መልስ ካልሰጠ ወይንም ደግሞ ፊድባክ ካልሰጠ የድገትንም የውድቀትንም ማወቅ አይችልም። እና በዚህ ላይ አድማጮቻችን በአክብሮት እንጠይቃለን በሁሉም መስመር አስተያየታችሁን እየሰጣችሁ ተባበሩን። እንግዲህ ዛሬ በራስ መኮንን ያልከኝ በራስ መኮንን ታሪክ እንጀምራለን እነሆ።
ራስ መኮንን ትረካችን ለምኒልክ ቅርብ በሆኑትና ለነገሰ ነገስታዊ ስልጣን ካበቁት ወይም ኋላ ባከናወናቸው ስራዎች ላይ መሰረታዊ አስተዋጽኦ ባበረከቱ ተላላቅ ባላባቶች ይጀምራል። ከዚህ ላይ በመጀመሪያ አስደናቂው የነገሰ ነገስቱ የጦራ በጋዝ ራስ መኮንን ሊጠቀስ ይገባዋል። የዳግማዊ ምኒልክ ያጎት ልጅ ነው። እናቱ ወይዘሮ ተናኝ ወርቅ የምኒልክ አያት የነገሰ ሳህለ ስላሴ ልጅና የምኒልክ አባት የኃይለ መለኮት እህት ናት። አባቱ የመንዝ ባላባት ደጃዝማች ወልደ ሚካኤል ነው። መኮንን በምኒልክ ቤተ መንግስት ግልጋሎት የጀመረው ገና የ14 ዓመት ልጅ ሆኖ ነው። ብዙም ሳይቆይ ፍጹም ታማኞችና ለሸዋው ንጉስ ቀራቢዎች ከሆኑት መኳንንት አንዱ ሊሆን በቅቷል። ታላቁ ስራው የሚጀምረው በ1887 የሸዋ ወታደሮች ሐረርን በያዙ ጊዜ ነው። ከሸዋ መሳፍንት መሃል የዚህ አዲስ የተያዘውና እስላም በሚበዛበት ጠቅላይ ግዛት አስተዳዳሪ ለመሆን የሚሻል ነበር። በዚህ ጊዜ ነው ምኒልክ የ35 ዓመቱ መኮንን የሚሾመውና ከ3 ዓመት በኋላ የራስነት ማዕረግ የሚሰጠው። የሐረር ገዢ ሆኖ መኮንን የጎላ አመጾችን በሚገባ ተቆጣጥሯል። የሶማሊያን ማህበረሰብ የተወሰነ ክፍል በማስከበር ወደ ደቡብና ወደ ምስራቅ ግዛቱን አስፋፍቷል። በአጭር ጊዜ ውስጥ መኮንን በሰፊው የሐረር ግዛት ላይ ከንጉሰ ነገስቱ የላቀ ተደማጭነት ሊያተርፍ ችሏል። ቀስ በቀስ የዳግማዊ ምኒልክ የቅርብ አማካሪም ለመሆን በቅቷል። ለመሪው ፍጹም ታማኝ እንደነበረ ዘመንተኞቹ ይመሰክራሉ። ልዩ ግምት የሚሰጠው የሐረር ገዢ እንደመሆኑ በውጭ ግንኙነት ረገድ ለንጉሰ ነገስቱ ከፍ ያለ አገልግሎት አበርክቷል። ማለት ሐረር ሸዋን ከቀይ ባህር ጠረፍ ጋር በሚያገናኘው መንገድ ላይ የሚገኝ በመሆኑ ኢትዮጵያን ከውጭው ዓለም ጋር የሚያስተሳስራት ጠቃሚ ቋጠሮ ነው። የተለያዩ የአውሮፓውያን መልእክተኞች አዘውትረው ወደዚህ ይመጣሉ። የቀበሌው ገዢ ከነዚህ ጋር በሚያደርገው ግንኙነት የሚጠቀመው ስልት ከፍ ያለ ዋጋ ይኖረዋል። ከመኮንን ጋር ለመገናኘት እድል ያገኙ አውሮፓውያን ሀገር ጎብኚዎችና ዲፕሎማቶች ዲፕሎማሲያዊ ችሎታቸውንና የሀገር አስተዳደር ብቃቱን ያደንቃሉ። የዚህ ቀበሌ ህዝብ አመዛኙ መሐመዳዊ ነው። ብዙ ጊዜ አዲስ የሚሾሙ ባለስልጣኖች በመጥላት ህዝብ ይነሳ ነበር። መኮንን ማንኛውንም የትጥቅ አመጽ ያለ ምህረት ይጨቁን ነበር። ነገር ግን መኮንን የኃይል ፖሊሲ ብቻውን ስኬት እድሜ እንደማይኖረውና ቢያንስ ዋናው የመገንጠል እንቅስቃሴ እስካልተወገደ ድረስ ሐረርን በዚህ መንገድ ከቀረው አገር ጋር ለማዋሃድ እንደማይቻል አሰምሮ ያውቅ ነበር። ስለዚህ መኮንን የልዩ ልዩ ነገዶች መሪዎችን በሰላማዊ መንገድ ለማቅረብ ጥረት ያደርግ ነበር። በተለይ የሃይማኖታዊ ግጭት እንዳይነሳ በታላቅ ብልህነት ጥንቃቄ ያደርግ ነበር። ይሄ የተለየ ግምት የሚሰጠው ታላቅ ቁም ነገር ነው። ምክንያቱም በአመዛኙ ክርስቲያን በሆነው የሸዋ ህዝብና በአብላጫ መሐመዳዊ በሆነው የሐረር ነዋሪ መካከል ያለው ግንኙነት መካረር በማንኛውም ሰዓት ሊፈነዳ ይችላል። ك ከሌሎች ጉዳዮች በቀር መኮንን ባህራራቢያተ ክርስቲያናን የመስራቱን ታላቅ ችግር መፍታት ነበረበት። በሸዋ ወታደሮች ከተያዘበት ጊዜ ድረስ በዚህ ከተማ መስጊድ ብቻ ነው የነበረው። የሀገሪ ህዝብ በተለይም የመሐመዳዊ መንፈሳውያን አብያተ ክርስቲያን እንዳይተከሉ ይቃወሙ ነበር። ይህ ተቃውሞ በኃይል ለመስበር ይቻል ነበር፣ ግን ይሄ የሃይማኖታዊውን ቅራኔ ያባብሰው ነበር። የመኮንን የሩቅ ዓላማ በሐረር ሁለቱ ሃይማኖቶች ክርስትናና እስልምና አብረው ጎን ለጎን በሰላም እንዲኖሩ የማድረግ እቅዱን ያበላሸው ነበር። ከለተት አንድ ቀን አገረ ገዢው የመሐመዳዊ መሪዎችን አስጠርቶ እንዲስለማከሯቸው የሐረር መሐመዳዊ ህዝብ ቤተ ክርስቲያን እንዲተከል የማይፈቅድ መሆኑ በመንግስት ባለስልጣኖች ዘንድ ይታወቃል። ስለዚህ መንግስት ይህን ሐሳብ ለመተው ፈቃደኛ ነው። ነገር ግን ቤተ ክርስቲያን በማሰራት ማንንም ላለማስቀየም፣ በሌላ በኩል ደግሞ በክርስቲያኖች ላይ ያለው መድሎ ለመጨረሻው ለማስወገድ አሁን ያለው መስጊድ ከሁለት ተከፍሎ አንዱን ወገን ለመሐመዳውያን አንዱን እንደስካሁኑ ቢገለገሉበት ሌላው ወገን ለክርስቲያኖች መገልገያ እንዲውል ቢደረግ ይህ ፍትሃዊ መፍትሄ አይመስላችሁም ወይ በማለት ይጠይቃቸዋል። ከዚህ ላይ የተሰበሰቡት መሐመዳውያን እንዲህ እስከሚሆን ቤተክርስቲያን ይሰራ ሲሉ መስማማታቸውን ገለጹ። በዚህ ዘዴ መኮንን ያስገኘው መፍትሄ ቀላል ሊመስል ይችላል። እንደውነቱ ግን የሐረሩ የእምነት ግጭት ካለው መሰረታዊ ፖለቲካዊ መቃቀር ጋር የተጣመረ ነው። ይህ ጠቅላይ ግዛት ከቀሩት የኢትዮጵያ ቀበሌዎች ጋር የጸና ፖለቲካዊ ትስስር እንዲኖረው የመሰረት ድንጋይ ጣለው በሐረር የመሐመዳዊና የክርስቲያኑ ህዝብ ግንኙነት ሰላማዊ መፍትሄ ማግኘቱ ነው። የሁለቱ ሃይማኖቶች ወዳጅነትና ተባብሮ የመስራት ሐሳብ በቀጣዮቹ አመታት ውስጥ ይበልጥ ዳብሮ በዚህ ቀበሌ ህዝብ ማህል የጋራ ኢትዮጵያዊነት ስሜት ሊስፋፋ መቻሉ የራስ መኮንን የሥራ ፍሬ ነው። በጊዜው በሐረር የተስፋፋ ሁከት እንደነበረና በመሳሪያ ኃይል ፍላጎትን ለማስፈጸም ቀላል እንደነበረ ሲታሰብ፣ በዚህ ረገድ የእርሱ ባለውለታነት የቱን ያህል ከፍ ያለ እንደሆነ ለመገንዘብ ይቻላል። ራስ መኮንን በሌሎች ዘርፎች የፈጸሟቸው ሥራዎች ሳይጠቀሱ የኢትዮጵያን አንድነት ለመገንባት መንግስታዊ አብሮነትና የሀገር ፍቅር ስሜት ስር እንዲሰድ ማድረግ ያስፈልጋል የሚለው አስተሳሰቡ ብቻ በኢትዮጵያ ታሪክ ውስጥ የጎላ ስፍራ ከሚይዙት የመንግስት ኃላፊዎች መሃል የክብር ቦታ አረጋግጦለታል። ይህ ሐሳብ በተግባር የሚውለው ደግሞ ግጭቶችን በኃይል በማዳፈን ሳይሆን ማህበረሰባዊና ሃይማኖታዊ ቅራኔዎችን በሰላማዊ መንገድ ለመፍታት ሲቻል ብቻ ነው። መኮንን ይህን ሲል አርቆ ተመልካች ፖለቲካ አስተሳሰብ የነበረውና ያለፉ ኢትዮጵያ መሪዎችን አራያት ከተለ ሰው መሆኑን፣ እነዚህ የተለያዩ ዘዴዎችን ተጠቅመው የሀገሪቱን ውስጣዊ ቅራኔዎች ለማስወገድና መንግስታዊና ብሔራዊ ስሜቱን ጎልቶ የዳበረ ህብረተሰብ ለመፍጠር ጥረት ያደርጉ ነበር። በተወሳሰበው ኢትዮጵያ ሁኔታ ውስጥ ይሄ እጅግ አስቸጋሪ ተግባር ነው። በዚህ ረገድ ትንሽ ተጨባጭነት ያለው እርምጃ የታየው ከቅርብ ጊዜ ወዲህ ነው። ግን ወደፊት የዚህን ቀጣይ ተራማጅ ኃይሎች ተሰሚነት እየሰፋ መሄድና በሀገሪቱ ኢኮኖሚያዊ ትስስር ፍጥነት ይወስነዋል። በሁሉም ማህበረሰብ በኩል የመላ ኢትዮጵያዊ አስተሳሰብ የሀገር ፍቅር ስሜት ስር እንዲሰድ ለማድረግ አስተዋጽኦ ከሚኖራቸው አያሌ ጉዳዮች ውስጥ በማደግ ላይ ያለው የትምህርት ስርዓት እንደ ፕሬስና ሬዲዮ መገናኛ ብዙሃን ከብዙ በጥቂቱ ሊጠቀሱ የሚገባቸው ናቸው። ስለ ራስ መኮንን ፖለቲካዊ አስተሳሰብና ስለ ተረጋጋው ዲፕሎማሲያዊ ችሎታቸው ስንናገር ከዚህ በተጨማሪ ከግንባር ቀደሞቹ የዳግማዊ ምኒልክ ጦር አባጋዞች አንዱ እንደነበረ መዘንጋት የለብንም። ቀደም ሲል እንደተጠቀሰው ሁሉ ከ1894 እስከ 1896 በተደረገው የኢጣሊያና የኢትዮጵያ ጦርነት ጊዜ ታላቅ ስልታዊ ተሰጥኦና ወደር የሌለው ጀግንነቱን አስመስክሯል። ራስ መንገሻ ዮሐንስና አሁንም ገና ህጋዊ ዙፋን ወራሽነቱ ስሜት አልተለየውምና በ1898 ዳግማዊ ምኒልክን በተጋፋ ጊዜ ራስ መንገሻ ግዛት የትግሬን ሰላም እንዲያስከብር ምኒልክ ራስ መኮንንን ላከው። ይህን ተልእኮውን ካጠናቀቀ በኋላ መኮንን የጠቅላይ ግዛቱ ገዢ ሆኖ ተሾመ። ከዚህም ጋር የሐረር ገዥነቱ ስልጣን ተከብሮለት ቀጥሏል። በእነዚህ ዓመታት ውስጥ መኮንን በሸዋ ደቡባዊ ምስራቅ በኩልና ከሸዋ በስተምዕራብ ራቅ ብለው የሚገኙ ቀበሌዎችን አቅንቷል። ንጉሠ ነገሥቱ መኮንን ለዲፕሎማሲያዊ ተልእኮ ወደ አውሮፓ ለምሳሌ ወደ ኢጣሊያ፣ ፈረንሳይና እንግሊዝ ልኮታል። በአውሮፓ አብያተ መንግስት ዘንድ እጅግ የተዋጣለ ዲፕሎማት ሆኖ አክብሮት አትርፏል። በንጉሠ ነገሥቱ መንግስት ውስጥ ለመኮንን በጎ አመለካከት የሌላቸውና በንጉሱ ዘንድ ያለውን ተደማጭነት ለመሸርሸር ተንኮል የሚሸርቡት ሰዎች ቢኖሩም ንጉሠ ነገሥቱ በዚህ ላይ ያለውን ታላቅ እምነት እንደያዘ ዘልቋል። በምኒልክ ዘንድ ተሰሚነት ያላት እቴጌ ጣይቱ እንኳን ሳትቀር በዚህ ወቅት አጫ ብዙ ልፋት ብታደርግም ልትነቀነቀው አልቻለችም። ጣይቱ ብዙ ጊዜ የራሷን ፖለቲካ የምትጫወተው ስለሆነች በተደጋጋሚ የራስ መኮንን ንቅዶች ታፈርስበት ነበር። በአኛው መቶ ክፍለ ዘመን የመጀመሪያዎቹ ዓመታት ውስጥ ራስ መኮንን ቤተ መንግስት ውስጥ የነበረው አቋም ስለዚህም ከንጉሰ ነገስቱ ጋር በመንግስት ጉዳዮች ላይ ያለው ተደማጭነት ጠንካራ ስለነበረ አልጋ ወራሽ ይሆናል የሚል አጠቃላይ እምነት ነበር። እነተም ሚኒሊክ ወንድ ልጅ ስለሌለው እሱም የዙፋን ተረካቢ እንዲሆን ሳይሰበው አልቀረ ይሆናል። ራስ መኮንን በጋቢት 21 ቀን 1906 ሲሞት ይህ ሁሉ ሐሳብ ከንቱ ሆኖ ቀረ። አርማጆቻችን ይህ ጽሑፍ የተወሰደው የኢትዮጵያ ታሪክ ከመጀመሪያው እስካሁኑ ከሚለው መጽሐፍ ሲሆን አሳታ ጸሐፊዎቹ አንድርዜ ባርቲኒስኪና ዮአና ማንቴልኒ የችኮ ሲሆኑ ተርጓሚውም አለማየሁ አበበ ነበር።
አክተን አለውነት ነው ተቸግረን ባይተናል የመጣነው መንገድ ያሻሽናል እንደግሪሾ እንድቻይ ሄድ ሸወደ ፊቻይ ራመድ አፈሪሾ ውሽፋርን ባዴ ለመሪጎ የራበው ፈዴ
በስቶኮልም ከተማ በጉጉትና በናፍቆት ይጠበቅ የነበረው በተዋበ ስፍራና በአማራ ኢትዮጵያዊ መስተንግዶ ጥራቱንና ደረጃውን የጠበቀ ምግብን አዘጋጅቶ ውድ ደንበኞቹን ተቀብሎ ለማስተናገድ አዲሱ ላሊበላ ሬስቶራንት ፌብሩዋሪ 8 ቀን 2016 ዓ.ም ተመረጠ ከጧቱ 10 ሰዓት በታላቅ ደስታ ይከፈታል። ያማረና የጣፈጠ ምግብ ካማሮ ከመስተንግዶ ጋር ካስፈለጎት የመንግዝ ምርጫው ላሊበላ ሬስቶራንት ይሁን። አድራሻ ድሮትኒንግ ሆልምስ ቬገን 46 ቱነል ባና ፍሪደምስ ፕላዝ። ለተጨማሪ መረጃ በስልክ ቁጥር 076 027 7650 ይደውሉ። ላሊበላ ሬስቶራንት ያብሮመኖ ትክረጨች ከነከብሮ አሰሙ ኢትዮጵያ
እንደምን አርፍዳችሁ አድማጮች? ከረፋዱ 11 ሰዓት ሆኗል። ሳምንቱ አበይት ዜናዎች ከተለይ ሰማሉ። በጋምቤላ ክልል በተነሳ ግጭት የወጣፋ ክልሉ በፌደራል መንግስት ቁጥጥር ስር መሆኑም የተነገረ ነው። በጋምቤላ ክልል በተነሳ የብሔር ግጭት በክልሉ የትራንስፖርት ቢሮ ምክትል ኃላፊን ጨምሮ ከ12 ሰዎች በላይ መገደላቸው ተሰምቷል። ሰሞኑን በጋምቤላ ከተማ መምህራን ኮሌጅ አካባቢ ቦምብ ፈንድቶ ባሮ ወንዝ የሚሄድ የአኝዋክ ብሔር ተወላጆች ላይ ጉዳት መድረሱን ተከትሎ በከተማዋ በአኝዋክና ኑየር ብሔር ተወላጆች ተማሪዎች መካከል ከፍተኛ ግጭት ተከስቶ እንደነበር ሲገለጽ፣ ግጭቱን ተከትሎ የታጠቁ የክልሉ ልዩ ኃይል አባላት በወሰዱት ያለ እርምጃ 4 ሰዎች ሲገደሉ 7 ሰዎች ላይ ከፍተኛ ጉዳት ደርሶ ወደ ሆስፒታል መወሰዳቸው ታውቋል። በተመሳሳይ ሁኔታ በጆሮ ወረዳ በጠመንጃ በታገዘ የእርስ በርስ ግጭት 5 የኑየርና 2 የአኝዋክ ብሔር ተወላጆች ላይ ግድያ ተፈጽሞባቸዋል። ሐሙስ ጥራያ ታጣቂዎች ከፉኝዶ ወደ ጋምቤላ ሲጓዙ በነበሩት የክልሉ የትራንስፖርት ቢሮ ኃላፊ ላይ በወሰዱት የበቀል እርምጃ ኃላፊው እንደተገደሉ ለመረዳት ተችሏል። ኃላፊው የኑየር ብሔር ተወላጅ እንደነበሩ፣ ግድያውን የፈጸሙት የአኝዋክ ወጣቶች መሆናቸውም ተነግሯል። በሁለቱ ብሔሮች መካከል ተመሳሳይ ግጭቶች ከቅርብ ጊዜ ወዲህ እየተደጋገሙ መምጣታቸውን የሚገልጹት ምንጮች ከሁለት ሳምንት በፊት በክልሉ ምክትል ርዕሰ መስተዳድር አቶ ሌሮ ፒዮ ሹፌር በሆኑት በአኝዋክ ተወላጅና የኮሌጁ ምክትል ዲን በሆኑ የኑየር ተወላጆች መካከል በመሬት በተነሳ ግጭት ሹፌሩ በጥይት ተመቶ ቆስሏል። ከአንድ ወር በፊት የአኝዋክና ኑየር ባልና ሚስት መካከል በትዳራቸው ውስጥ በተፈጠረ ግጭት ሁለቱም ሲገደሉ፣ ግጭቱ ከባልና ሚስት ቤተሰቦች አልፎ ወደ ሁለቱ ብሔር ተወላጆች በመዛመቱ መንደሮች ተቃጥለው የሰው ሕይወት ጠፍቷል። ይህ በእንዲህ እንዳለ በደቡብ ሱዳን መንግስት ውስጥ በተፈጠረው ቀውስ የደቡብ ሱዳን መንግስት ለመዋጋት መሳሪያ ይዞ በጋምቤላ አካባቢ የሚንቀሳቀሰውና በኢትዮጵያ መንግስት የሚደገፈው ሪክ ማቻር የሚመራው ማጽ ቡድን ለግጭቱ መባባስ የራሱን አስተዋጽኦ እያደረገ መሆኑን ምንጮች ገልጸዋል። ከመሬት ቅርምት ጋር በተያያዘ የጋምቤላ ተወላጆች በስርዓቱ ላይ በተለያየም እዚያ ስፍራ እርሻ በያዙ የህወሓት አጋዮች ላይ ተቃውሞ ማንሳታቸውን ተከትሎ በሁለቱ የጋምቤላ ብሔረሰቦች መካከል ግጭቶች እንዲፈጠሩ የተቀነባበሩ ሙከራዎች ሲካሄዱ መቆየታቸውን መረዳት ተችሏል። ግለሰባዊ ግጭቶች ወደ ብሔር ግጭቶች እንዲያመሩ የተቀነባበሩ ስራዎች እየተካሄዱ መሆናቸውን የሚገልጹት ምንጮች በስልጣን ላይ ያለ ኑየርና የአኝዋክ ተወላጆች ከስርዓቱ ድነት ሰዎች ጋር በመሆን ግጭቱን ይስፋፋ በመስራት ላይ መሆናቸውን ተመልክቷል። በጋምቤላ አካባቢ እየተካሄደ ያለውን የመሬት ወረራ በመቃወም በአጠቃላይ ስልጣን ላይ ያለው ቡድን አካባቢው እንዲለቅና በኢትዮጵያ ሌላ የፖለቲካ ስራ እንዲዘረጋ ነፍጥ ያነሱ የጋምቤላ ድርጅቶች በአንድ ጥላ ስር መሰባሰብ መጀመራቸው ስልጣን ላይ ያለውን ቡድን ያላስደሰተ እርምጃ መሆኑ ሲገለጽ ቆይቷል። እነዚህ የጋምቤላ ድርጅቶች አርበኞች ግንቦት ሰባትን ለመሳሰሉ ህብረ ብሔር ኃይሎች ጋር መስራት መጀመራቸውን ይፋ ማድረጋቸው ይታወቃል። በጋምቤላ የዘር ግጭት ሲቀሰቀስ የተሰበሰቡት ጋምቤላ ኃይሎች በዘር መስመር ይሰነጠቃሉ በሚል ስሜት ለመቀነባበራቸው የሚገልጹ ወገኖች አሉ። በተያያዘ ዜና በጋምቤላ ክልል ማረሚያ ቤት በደረሰ ጥቃት ከ9 የሚበልጡ ሰዎች እንደተገደሉ ታውቋል። የፌደራል መንግስቱም ክልሉን ሙሉ በሙሉ እንደተቆጣጠረ ይገኛል። በደቡብ ጎንደር በመቶች የሚቆጠሩ ሰዎች በረሃብ ምክንያት እየሞቱ መሆኑ ተነገረ። በላይ ጋይንት ወረዳ ከታች ነጋላ ነዋሪዎች መካከል በቀበሌ 23 24 እና 26 በከፍተኛ ሁኔታ በድርቅ ከመጎዳታቸው ጋር ተያይዞ በተነሳ በሽታ ካለፈው ጥቅምት ወር ጀምሮ በመቶች የሚቆጠሩ አባወራዎች ለሞት መዳረጋቸውና በርካቶችም የበሽታ ሰለባ ሆነው እንደሚገኙ የአካባቢ ምንጮች በተለይ ለኢሳት ገልጸዋል። ከዚሁ ጋር በተያያዘ ከ1100 በላይ የቤት እንስሳት ማለቃቸውንም አክለው ተናግረዋል። ነዋሪዎቹ አፋጣኝ እርዳታ ካልደረሰላቸው በስተቀር እስካሁን ከደረሰው የከፋ ጉዳት ሊደርስባቸው እንደሚችልም ተናግረዋል። የኢትዮጵያ ረሃብ የዓለም አቀፍ የመገናኛ ብዙሃን ትኩረት እየሳበ ሲሆን፣ የተለያዩ ውጭ ድርጅቶች አፋጣኝ እርዳታ እንዲቀርብ መወትወት ጀምረዋል። የተባበሩት መንግስታት ድርጅት 1/5 የሚሆነው ወይም ከ20 ሚሊዮን በላይ የሚሆነው ኢትዮጵያውያን በያዝነው ዓመት በረሃብ ሊጠቁ ይችላሉ ሲል ገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንክ ኪሙን በድርቅ የተጎዱ አንዳንድ አካባቢዎችን ዛሬ እሁድ ይጎበኛሉ ተብሎም ይጠበቃል። ከማስተር ፕላን ጋር በተገናኘ ከሳምንታት በፊት በመስራቅና ምዕራብ ሐረርጌ የተቀሰቀሰው ዳግም ተቃውሞ መቀጠሉ ተገልጿል። በአካባቢው የሚኖሩ ነዋሪዎች የጸጥታ ኃይሎች እየወሰዱ ያለውን ግድያና የጅምላ እስራት በመወገዝ ሐሙስ የተቃውሞ ሰልፍ ማካሄዳቸውን ከሀገር ቤት የተገኘ መረጃ አመልክቷል። ተመሳሳይ ተቃውሞችም በሰሜን ሸዋ አካባቢ በሚገኙት ከተሞች በመካሄድ ላይ መሆናቸውንም ለመረዳት ተችሏል። ባለፈው ሳምንት የአውሮፓ ፓርላማ በኦሮሚያ ክልል እየተፈጸመ ያለውን ግድያና እስራት በመወገዝ የአውሮፓ ህብረት እርምጃ ለመውሰድ የሚያስችለውን የውሳኔ ሀሳብ ማጽደቁ ይታወቃል። መንግስቱ የጸጥታ ኃይሎች እየወሰዱ ያለውን ድርጊት በገለልተኛ አካል ማጣራት እንዲካሄድበት የአውሮፓ ፓርላማ ጥያቄ አቅርበዋል። ሂዩማን ራይትስ ዎችን ጨምሮ በርካታ የሰብአዊ መብት ተሟጋች ተቋማት በኦሮሚያ ክልል እየተካሄደ ያለውን ግድያና እስራት አሳሳቢ እየሆነ መምጣቱን ሲገልጹ መቆየታቸው የሚታወስ ነው። ኢትዮጵያ የሰብአዊ መብቶችን በመገደብ ነጻ ካልሆኑ ሀገራት መመደቧን ፍሪደም ሳውስ የተሰኘ ዓለም አቀፍ የሰብአዊ መብት ተቋም አስታወቀ። ፖለቲካዊ መብቶችና የሲቪል ነጻነትን አስመልክቶ የተሰራው ይህ የዘንድሮ 2016 የፍሪደም ሃውስ ሪፖርት ኢትዮጵያ የዜጎችን ፖለቲካዊ መብቶችን በመጨፍለቅ ቀዳሚ ሀገር እንደሆነች በሪፖርቱ ጠቅሷል። በተመሳሳይ መልኩም የዜጎችን ነጻነት ካለፈው ዓመት በባሰ መልኩ እጅግ እንደተሸረሸረ ሪፖርቱ ያብራራል። የፕሬስና የበይነመረብ ነጻነትን ጨምሮ የዳሰሰው ይህ የፍሪደም ሳውስ የ2016 ዘገባ ኢትዮጵያ በዜጎች ነጻነት በፕሬስና በበይነመረብ ነጻነት ነጻ ያልሆኑ ሀገራት ጎራ ውስጥ እንደተመደበች ታውቋል። ኢትዮጵያ የተራቀቀ ሳንሱር፣ የመረጃና ፕሮፓጋንዳ ቁጥጥር እንደምታደርግና ተቃዋሚዎችን ለመጨፍለቅ የተለያዩ ህጎች እንደምትጠቀም ሪፖርቱ ይፋ አድርጓል። ኢትዮጵያ የዜጎችን የፖለቲካና የሲቪል ነጻነቶችን ለመክፈፍ የተለያዩ ህጎችን አውጥታ በስራ ላይ ያዋለች እንደሆነ ዘገባው አክሎ ገልጿል። ከነዚህ ውስጥ የጸረ ሽብርተኛው ህግ በመጠቀም የዜጎችን የዕለት ተዕለት ፖለቲካዊና ማህበራዊ እንቅስቃሴ ለመገደብ እንደምትጠቀም ሪፖርቱ አትቷል። የፍሪደም ሃውስ የኢትዮጵያ መንግስት ኃይሎች በማስተር ፕላን ላይ ተቃውሞ ወጡ ሰላማዊ ዜጎች ላይ ግድያ፣ ስርና ወከባ እንደፈጸመባቸውና የጸረ ሽብር ህጉን በመጠቀም ተቃውሞውን ለማስቆም እየሞከረ እንደሆነ በዘገባው አመልክተዋል። በተጨማሪም የኢህአዴግ መንግስት የጸረ ሽብር ህጉን እንደሽፋን በመጠቀም የተቃዋሚ ፓርቲ አባላትን፣ ጋዜጠኞችን፣ ጦማሪያንና አክቲቪስቶችን በማሳርና በማዋከብ ተሰማርቶ እንደሚገኝ ሪፖርቱ አክሎ ገልጿል። በስልጣን ላይ ያለው ገዢው የኢህአዴግ መንግስት የአዲስ አበባ ማስተር ፕላን እቅድን ተቋርጧል ቢልም የአርሶ አደሮች ከመሬታቸው መፈናቀል ያሳሰባቸው ዜጎች ግን ሰላማዊ ሰልፍ ማድረጋቸውን ቀጥለዋል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የሟቾች ቁጥር በትንሹ 140 መድረሱን ቢገልጹም ተቃውሞ ባለመቆሙ ምክንያት የሟቾች ቁጥር ሊጨምር እንደሚችልም ስጋታቸውን በመግለጽ ላይ ናቸው። የኢትዮጵያ ደህንነት መስሪያ ቤት ኢንሳ የአየር ላይ ፎቶ በማንሳት ላይ የሚገኘውን ለሱዳን ተሰጥቷል የሚባለውን አፋሽ ጋር ተብሎ የሚጠራውን አካባቢ መሆኑ ታወቀ። ካለፈው ጥር ወር መግቢያ ጀምሮ የአየር ላይ ፎቶ እየተነሳ ያለው አካባቢ የሱዳን የውጭ ጉዳይ ሚኒስትር ኢትዮጵያ መሬቱ የኛ መሆኑን እውቅና ሰጥታለች በማለት ለአልጀዚራ የተናገሩት አልፋሽ ጋር እየተባለ የሚጠራ ቦታ መሆኑ ታውቋል። ኢሳት የመረጃና የደህንነት ኢንፎርሜሽን ባለሙያ በማናገር በሰራው ዘገባ ላይ በአሁኑ ሰዓት የአየር ላይ ፎቶ ለማንሳት ምልክቶችን መሬት ላይ የማስቀመጡ ስራ የሚከናወነው 365 ኪሎ ሜትር ርዝመት ባለው ቦታ ላይ መሆኑን ቢዘግብም ይህ ርቀት ግን የአየር ላይ ርቀትን የሚያመለክት እንጂ የመሬት ርቀትን የሚያመለክት ባለመሆኑ ማስተካከያ እንዲደረግበት ተጠይቋል። በመጀመሪያው ሂደት ድንበር የማካለሉ ሂደት የሚከናወነው 725 ኪሎ ሜትር ርዝመት ላይ ባለው መሬት ላይ ሲሆን ይህም አካባቢ ሱዳን ለኢትዮጵያ መንግስት የኔ መሬት መሆኑን አምኖልኛል በማለት የገለጸችው አልፋሽ ጋር የተባለ የሚጠራው ለም መሬት የሚያካትት ነው። አልፋሽ ጋር የሚባለው ቦታ ኤርትራ ከኢትዮጵያ ከመለየቷ በፊት ከራስ ካሳር እስከ አትባራ የሚደርሰውን ቦታ ያካልል እንደነበር የሚገልጹት ባለሙያዎች የኢህአዴግ መንግስት ለማስረከብ የተዘጋጀ ያለው ከሰቲት ወንዝ እስከ አትባራ ድረስ ያለውን 725 ኪሎ ሜትር የሚደርስ ሰፊ መሬት መሆኑ ነው። አልፋሽ ጋር በደቡብ አትባራ በሰሜን ሰቲት መሃል ላይ ባህረ ነጋሽ በተባለ ወንዝ የተከበበ በመሆኑ መሬቱ ለእርሻ ስራ እጅግ ተስማሚ ነው። በሁለተኛ ዙር መሬት የማካለል ስራ ከሁመራ ጫፍ እስከ አልሚ ወይም ሱዳን የኬንያና የኢትዮጵያ መገናኛ ድንበር ድረስ እንደሚካሄድ ባለሙያዎች ገልጸዋል። የሱዳን የውጭ ጉዳይ ሚኒስትር አልፋሽ ጋር ሱዳን መሆኑን ኢትዮጵያ ማረጋገጫ ሰጥታለች ቢሉም በኢህአዴግ መንግስት በኩል እስካሁን ምንም አይነት ማስተባበያ አልተሰጠም። ጠቅላይ ሚኒስትር ኃይለ ማርያም እና ቃል አቀባዩ ጌታቸው ረዳ ከሱዳን ጋር ምንም አይነት የድንበር ማካለል ድርድር እየተካሄደ እንዳልሆነ ገልጸው ነበር። ሱዳኖች በበኩላቸው ሁለቱ ሀገራት የድንበር ኮሚቴ ስራውን በማጠቃለል ላይ መሆኑንና የመጀመሪያውን ድንበር የመለየት ስራ በቅርቡ እንደሚጀምር ገልጸዋል። የኢህአዴግ መንግስት የድንበር ጉዳዩን ለህዝብ ለምን ግልጽ ማድረግ እንደተሳነው የታወቀው ነገር የለም። መሬቱን በድብቅ ለማስረከብ የሚደረገው ሂደት በሁለቱም ሀገራት መካከል ሰላም ያመጣል ተብሎ አይታመንም። የአካባቢው ነዋሪዎች በእርሻ ማሳዎች ላይ የሚተከሉትን ምልክቶች በመንቀል ተቃውሟቸው እንዲገልጹ ባለሙያዎች ጥሪያቸውን በድጋሚ እያሰሙ ነው። በመጨረሻም አዋሳ ባሳለፍነው ሳምንት በተደጋጋሚ የመሬት ርዕደ መሬት የተመታች ሲሆን በሰውና በንብረት ላይ ብዙ ጉዳት አለመድረሱ ሲታወቅ፣ በዚሁ ምክንያት የአዋሳ ዩኒቨርሲቲ ለ15 ቀን እንዲዘጋ ሲተላለፍ ሁኔታውን ሸሽተው ወደ አዲስ አበባ ሲጓዙ የነበሩ አምስት የአዋሳ ዩኒቨርሲቲ ተማሪዎች በመኪና አደጋ ማለቃቸው ተነግሯል። የሳምንቱ አበይት ዜና በዚሁ ተጠናቋል።
አንደሽ
ሃሎ
ሃሎ ወይ
ያረይ
ባብሮ አድማጮቻችን እንግዲህ በመግቢያው ፕሮግራማችን ላይ እንደቀጠልን እንደገለጽንላችሁ አሁን ከኛ ጋር ባለፈው ሳምንት ልናቀርባቸው የነበሩት እንግዳችን አንደሽ አስተርበሪ ከኛ ጋር ናቸው። አንደሽ አስተርበሪ የስዊድን የገዢው ፓርቲ ማለትም የሶሻል ዴሞክራቲክ ፓርቲ የፓርላማ አባልና የፓርላማው የውጭ ጉዳይ ኮሚቴ አባል ናቸው። አንደሽ ታክ ፎር አት ዲ ስዋራ ደ ፖጎን በየራናት ቦራሜ ኦክ ታኡፕ ኖግራ ፍሮጉ ነዲ የለር ኢትዮጵያን
ማም ታክስ ሚክ ፈር ፎር ወራ ማም
Du, jag måste först och främst förklara att jag måste översätta då och då i den mån jag kan så att åhörarna eller lyssnarna i hela världen kan följa den här diskussionen. Är det okej?
Okay? Absolut, det är väl jättebra.
Perfekt. Anders, berätta kort vem du är. Visserligen har jag förklarat vem du är, men i dina egna ord, vem du är och vad du gör och så vidare. Kort.
Mitt namn är Anders Österberg. Jag bor i norra Stockholm, riksdagsledamot. Jobbar mycket med mänskliga rättighetsfrågor i riksdagen.
Vad har jag förstått? Du är medlem i utrikesutskottet. Stämmer det?
Det är så stämmer jag.
Okej. እንግዲህ አንደሽ አስተርበሪ የሚሉት የምኖረው ስቶክሆልም ነው። የሰሜን የሶሻል ዴሞክራቲክ ፓርቲ አባልና የፓርላማው የሶሻል ዴሞክራቲክ ፓርላማ አባል ነኝ። ፓርላማውስ በብዛት ማተኩረው በሰው ልጆች መብት ጥያቄ ላይ ነው። የፓርላማው የውጭ ጉዳይ ኮሚቴም አባል ነኝ ነው የሚሉት አንደሽ ቫዮር ማነርማን ሲተር ፖ ዩትሪኮስ ዩትስኮተት
ደማዮር ደ አት ቢ kan man säga länken mellan utrikesdepartementet och de folkvalda i Sverige. Så att vi bestämmer bland annat, vi är med och föreslår exempelvis biståndsbudgeten, hur stor den ska vara, relationer med andra länder. Och sen så är det utrikesministeriet som i praktiken sköter detta. Men även vi har även relationer med olika länder och regeringar. Bland annat nu om nästa vecka här så kommer regeringen att besöka Etiopien. Och om 2 veckor kommer utrikesutskottet att besöka i Etiopien.
Vad bra då. Då får vi byta idéer om Etiopien faktiskt. Vi får möjlighet att förklara hur det ligger till.
Absolut.
Från vår sida. Okej, Anders Milut. ምን ትሰራላችሁ? የፓርላማው የውጭ ጉዳይ ኮሚቴ ውስጥ ምንድን ነው አባል ስትሆኑ ምንድን ነው የምትሰሩት ላልኩት የውጭ ጉዳይ ኮሚቴው በውጭ ጉዳይ ሚኒስትርና በህዝቡ መካከል ወይንም በተመረጡት መካከል ያለው ድልድይ እኛ ነን። የሀገሪቱ ሊኖራት የሚገባውን በውጭ ጉዳይ ሚኒስትር በኩል ከሌሎች ሀገሮች ጋር ያላትን ግንኙነት እንወያያለን። በጀት የእርዳታ ቢስቶን በጀቱ ምን መደረግ እንዳለበት፣ ምን ያህል በጀት መሆን አለበት ይሄን እንወያያለን። ከውጭ ሀገር መንግስታትም ያለንን ግንኙነት እንወያያለን። አሁን በቅርቡ በሚከተለው ሳምንት የስዊድን መንግስት ኢትዮጵያን ይጎበኛል። ያንን እንወያያለን። ከዛ በኋላ ደግሞ ወደ ሪክስዳግን ሶምስ ኦካን ቬካን ደርፖ ኤለር ወደዱ ሶ ፓርላማውም ከሁለት ሳምንት በኋላ ከመንግስት ጉዞ በኋላ ፓርላማውም ወደ ኢትዮጵያ ይሄዳል ነው የሚለው አንደሽ Vad vet du om Etiopien? Jag har visserligen sett dig på en demonstration och du talade vackert om demokrati och mänskliga rättigheter i Etiopien, att det ska respekteras. Men berätta, vad vet du om Etiopien?
Jag är i grunden historielärare.
Oj.
Och Afrika som kontinent, men framförallt östra Afrika och södra Afrika har varit några av mina specialområden. Så jag tror tyvärr inte att vi har tillräckligt med programtid att jag berättar vad jag vet om Etiopien.
Jag förstår.
Men jag känner till dess långa och stolta historia. Jag känner till Haile Selassie, historien kring det. Jag känner till Aksum och historien kring det. Med mera.
Okej. Anders Emilut,
ምንድን ነው የሚባለው? አስተማሪ ነበርኩ ነው የሚሉት የፓርላማ አባል ከመሆኔ በፊት የሂስትሪም አስተማሪ የሂስትሪ አስተማሪ ነበርኩ፣ የታሪክ አስተማሪ ነበርኩ። ስፔሻሊቲየም ምስራቅ አፍሪካና ደቡብ አፍሪካ ነበረ። እና ስለ ኢትዮጵያ ማቀውን ለመዘርዘር ብዙ ጊዜ ይፈጃል ፕሮግራሙ አይበቃም። ግን ስለ ኃይለ ሥላሴ፣ ስለ አክሱም፣ ስለ ኢትዮጵያ የኩሩ ህዝብ እንደሆነ የኮራ ታሪክ እንዳላቸው አውቃለሁ። ግን ፕሮግራሙ አጭር ስለሆነ ይሄን ሁሉ ልገባበት አልችልም ነው የሚለው። ያቪል ኦካን ኢንተታ ኦፕ ሂስቶሪስካ ፍሩጉር ሜድ ኤን ሂስቶሪስክ ላራሬ ያቮጋር ኢንተ ሶ ቪቶር ባራደን ዳገንስ ሳምሄለ የኢትዮጵያን ቪቶሬ ደ ፖለቲካ ሶሲያላ ኤኮኖሚካ ሌጌት ኮርት ኦኮንሲስት
ያ አብሶሉት ኦክ ዴ ዘ ሳራ ሃቭ ኖ ኢትዮጵያን ሆር ኢን ስቶልት ሂስቶሪያ så är det så att nutiden kanske inte är lika stolt. Mm. Sverige har ett långt samarbete ihop med Etiopien efter 1991. Och vi har varit en av de stora biståndsgivarna till Etiopien. Det vi kommer göra just nu är att vi kommer utarbeta en ny biståndsstrategi för Etiopien.
Ja. Etiopien och Sweden regimtariken dallachow Etiopien የኩሩ አገር ህዝብ እንደሆነች ህዝቦች እንደሆነችና ኩሩ ታሪክ እንዳላት አውቃለሁ። ግን የሚያሳዝነው ከቅርብ ጊዜ ወዲህ ያ የሚያኮራና ትልቅ የነበረችው አገር በእንደዚህ አይነት ሁኔታ አይደለም ያለችው። አሁን መጨረሻ ላይ ያለው በቅርብ ጊዜ ውስጥ አባጭር ጊዜ ውስጥ የኢትዮጵያን እርዳታ በተመለከተ አዲስ ፕሮግራም ረቂቅ ለማቅረብ ሰራለው አቀርባለው ነው የሚለው። ቦይ ኤደ ዲን ኡትጎንግስ ፖንክት ነዲ የለር ደህር ቢስቶን ደት ሶም ዱ ሆለር ፖት ፈርበሬዳ
ና ደ ሶም ሰር አት ደን ጋምላ ቢስቶንስፕላነን ደን ኤር ኤን ብራ ቢት ኦቨር 10 ኦር ጋማል ኦር ደርፈር ኤር ሊክሶም ኖድቨንድ ኖድ ኡፕዳቴራ ደን ቢስቶንስፕላነን ደን ኒየ ቢስቶንስፕላነን ሞስት ሊክሶም ሃ ፎከስ ኦክሶ ፖ dels Etiopiens rätt att själva bestämma över sitt eget öde. Etiopien har ju aldrig varit en koloni och ska aldrig heller bli en koloni. Men det måste också ligga en grund för mänskliga rättigheter. Regeringen har till ambassaden kraftigt protesterat nu här i förra veckan mot exempelvis det som händer i Oromia och brotten mot mänskliga rättigheter där.
Jag följde inte med den senaste. Vad var det du sa? Regeringen har...
Ja, alltså... Utrikesdepartementet i Sverige har noga följt utvecklingen på den senaste tiden i Etiopien och har kritiserat Etiopiens regim för de brott mot mänskliga rättigheter som skett bland annat då i Oromia.
Jag förstår. Andersen är det jag nu minden och azagadjallå i Alkau i Etiopien ger data plan betemelket räckig i azagadjån i Alkau minden och blädlet är jag nu i Etiopien eller Etiopien missat och data planu i åtta och bet amik och genu när jag mättades allibbet betelejdag må bara honom gze bena ammelkakat och när belilu chumma ammelkakat ለኢትዮጵያ የሚሰጠው እርዳታ የኢትዮጵያን ህዝብ የሰባይ መብት የማክበር ላይ ያተኮረ መሆን አለበት። ኢትዮጵያኖች ከኮሎኒያሊዝም ነጻ መውጣታቸው ብቻ ሳይሆን የራሳቸውን ድል ራሳቸው ኢትዮጵያኖች እንዲወስኑ ማንንም ባለስልጣን እንዲወስንባቸው መሆን የለበትም። የሰው ልጆች መብትን ያተኮረ እርዳታ ላይ እንዲሆን ነው የምሞክረው። ዱ አንደሽ ዴ ዶንት ቲንክ ሶም ያ ሆር ፉንዴራት ኦ ኢንተ ፎት ኖት ስፋር ፖ ፈር ዲ ኢንምሊገን 140 ሜንሽር ፍሬድሊጋ ዴሞንስትራንት መርዳደስ ፖ ጋትሮ ቶሪ ኢትዮጵያን መን ኢንተ ኤት ኤንዳ ኡድ ባርከን på media eller politikerna. Visserligen har du sagt att utrikesdepartementet och regeringen har klagat över det här mordet och orättvisorna nyligen. Men det hörs ingenting. Det syns ingenting. Vad kan det bero på?
Jag tycker att det är en väldigt bra och berättigad fråga vad det kan bero på. Sverige just nu med den nuvarande regeringen är väldigt stolt över att man är väldigt tydlig med respekt för mänskliga rättigheter. Och nästa vecka, jag tror att det är nästa vecka, när regeringen är nere i Etiopien kommer man också lyfta frågan kring mänskliga rättigheter. Och jag hoppas också att det får effekt. Men sen så är det så här, vi har gjort saker också. Bland annat så är jag väldigt glad att vi har fått inbjudan att vara med på demonstrationen förra veckan. Tidigare i höstas så var jag med och arrangerade ett seminarium i riksdagen om Etiopien och mänskliga rättigheter. Mm. Och innan det så har jag varit med och arrangerat ytterligare ett seminarium om Etiopien. Mm. Så att vi följer Etiopien nära.
Okay.
Det är vi absolut.
Okej. የተየቅነው ጥያቄ በቅድሚ አድማጮቻችን ቅድም ያልተረጎምኩት የውጭ ጉዳይ ሚኒስትርም ሆነ መንግስትም ሰሞኑን ለኢትዮጵያ መንግስት ያለውን ቅሬታ አቅርቧል ብሏል መጀመሪያውንም ዝም እንትላላችሁ እንዳንባል ነው የሚለው አሁን መጨረሻ ላይ ጠየቁት ጥያቄ ለምንድን ነው ኢትዮጵያ ውስጥ 140 ሌላው ቢቀር 140 የሂውማን ራይትስ ድርጅቶች ባጭር ጊዜ ውስጥ የተገደሉ የሰላማዊ ሰልፈኞችን ጉዳይ ሲያነሳ ስዊድን ውስጥ ሚዲያውም ሆነ ፖለቲከኞች ምንም ነገር ስለዚህ ነገር አይናገሩም ኢትዮጵያ ውስጥ ለሚካሄደው ስላል ነው ጥሩ ጥያቄ ነው መነሳት ያለበት ጥያቄ ነው ነው የሚለው ግን ምንድነው የሚለው እኛ በጣም በቅርብ እየተከታተልን ነው መንግስትም ፓርላማውም ለምሳሌ ከዛሬ ሳምንት ነው ከዛሬ በፊት እርግጠኛ አይደለም እንደገና ጠይቀዋል ፓርላማ ውስጥ ኢትዮጵያን በተመለከተ የሂውማን ራይትስን ጥያቄ በተመለከተ አንስተን ውይይት አድርገናል ከዛ በፊትም እንዲሁ አጠር ባለ ጊዜ ውስጥ ስብሰባ አጠርተን አድርገናል ነው የሚለው Men det hörs inte det här mötet som ni brukar ha, som du sa att ni hade om Etiopien i riksdagen. Även Etiopien som bor och verkar här har inte fått veta om det. Är det hemligt eller ni vill inte att några andra deltar eller lyssnar på den här diskussionen?
Jag ska bara säga det här. Självklart är det inte hemligt, utan självklart har okay. De här mötena varit absolut öppna.
Okay.
Och det är grundläggande för den svenska demokratin att vi är öppet och välkomnande. Jag ska bara göra tillägg här med, som jag tycker är oerhört viktigt, att om i fall att det är någon av radiolyssnarna här som känner att man vill göra mer och man vill engagera sig, både i Sverige och för etiopiska frågor, var inte då rädd för att ta kontakt med något av de politiska partierna. Okay. Jag som socialdemokrat ser ju själv helst om man går med i Socialdemokraterna, men alltså, annars går med i vilket parti som helst för att vara med och påverka.
Okay.
Det är en viktig uppmaning till den etiopiska minoriteten i Sverige, men även till de etiopiska minoriteterna i andra länder, att vara med och gå med i de demokratiska partierna för att också påverka. Och okay. Det är genomfört frågan. För jag tror inte att man på sikt kan påverka genom att man lever som isolerade öar, utan in i samhället. Gå in, påverka både för minoriteterna i samhället, men även för situationen i det forna hemlandet.
Anders, kan jag säga så här kort och koncist? Din och dina kamraters dörr är öppen för såna som vill ta upp frågor som berör dem både i hemlandet och i Sverige.
Mm. Alltså vi är ett internationellt parti. Vi har en internationell för oss. Alla människor är lika mycket värda. Och respekten för alla människor är lika värda.
Bra. Anders የሚለው ምንድነው አንድ ነገር ማሳሰብ ፈልጋለሁ እኔ እኛ የጠየቅነው ምንድነው ስብሰባስ በቅርብ ጊዜ ስለ ኢትዮጵያ ስብሰባ አድርገናል ብለው ነበር ግን ፓርላማ ውስጥ ግን ይሄን ስብሰባ ማንንም አልሰማውም ማንኛም ማናውቅም ምንድነው ስለው የሚስጥር ነው የምታደርጉት ስብሰባ ላል ነው በፍጹም እኛ ስዊድን ውስጥ እንዲህ አይነት ሚስጥር የሚባል ነገር የለንም ሁሉ ነገር ግልጽ ነው አንድ ነገር ግን ለማሳሰብ ፈልጋለሁ ኢትዮጵያ ኖች በዚህም ስዊድንም የሚኖሩ ይሆኑ ከስዊድን ውጭ ሌላ ሀገር የሚኖሩ የተለያየ ፖለቲካ ፓርቲዎችን እየቀረቡ ማነጋገርና የሚሰማቸውን ችግራቸውን ማዋየት አለባቸው ማሳወቅ አለባቸው የኛ ፓርቲ ደግሞ የስዊድን ሶሻል ዲሞክራቲክ ብቻ ሳይሆን ሌሎቹንም ፓርቲዎች ማነጋገር ይገባቸዋል የኛ ፓርቲ ደግሞ የኢንተርናሽናሊስት ነው ዓለም አቀፋይ ስለሆነ የተለያዩ ህብረተሰቦችን የሚቀበልና ሐሳብ የሚያዳምጥ የሚያከብር ስለሆነ ኢትዮጵያኖችም እዚህ ሀገር የሚኖሩትም ሌሎችም እኛ ጋር የመጡ ሌሎችን ፓርቲዎች ጋር የሄዱ ያለውን ችግር ማስረዳት መቻል አለባቸው ማንንም ቢሆን ተነጥሎ ራሱን አይዞሌት አድርጎ መኖር አይችልም በራችን ክፍት ነው የሚለው ብሩካድ ኢትዮጵያና ኮማ ቲልዴ ኦኬ berätta vad som händer i Etiopien. Har det hänt något? Jag vet, Anders, att du har en kamrat, vår kära Abebe. Vi vet att han är sosse.
Ja, precis. Vi har både ABB och så har vi även en socialdemokratisk etiopisk förening i partiet.
Ja, jag vet. Du, berätta kort om den här demonstrationen när du talade. Vad kändes? Hur kändes det?
Det kändes väldigt bra att få med och prata på den här demonstrationen. Däremot så tror jag man bör också tänka på att när man har en så stor demonstration, det finns ett så stort engagemang, att man också bjuder in svensk media.
Okay.
När jag tog upp demonstrationen på utrikesdepartementet så var det tyvärr ingen som hade känt till demonstrationen innan jag pratade om den för dem. Så viktigt att man även är med och påverkar opinionen i det egna hemlandet.
Oj då. Ja, jag hoppas att de här organisationerna som ordnar sådana demonstrationer och dylikt hör det här och får lärdom, så att nästa gång de ordnar demonstrationer att de kontaktar TV, media, tidningarna och så vidare. Anders Milomendino, jag är naturligtvis salamma självstad Sidderrag i Tepianocci, medierna alla metratatio, betam jag sadzinal, bazjajna ትልቅ ተሰላማይ ሰልፍ ላይ ሚዲያ መገኘት ነበረበት እኔ ራሴ ውጭ ጉዳይ ሚኒስቴርን ስለዚህ ጉዳይ ሳነሳላቸው እኛናው ቅም ነበር ያሉኝ ነው የሚለው እንግዲህ እኛም ያልነው ምንድነው አሁን ያንተ ንግግር አዳምጠው ኢትዮጵያኖች ትምርት ያገኛሉ ለወደፊቱ ሰላማይ ሰልፍም ሆነ ማንኛውም ነገር ሲያዘጋጁ የሚገባቸውን ወይንም የመንግስትንም ባልስልጣናት ሆነ ሚዲያውን ኢንፎርም ያደርጋሉ ብዬ ተስፋ አደርጋለሁ አንደሽ ska vi se, jag har fått någon fråga. Just det, här får jag en fråga från några lyssnare som säger det. Vet du någonting om regeringens beslut att 80 000 flyktingar ska skickas tillbaka? Vet du någonting om det?
Nej, det vet jag faktiskt ingenting om.
Det var i nyheterna, på nyheterna. Inrikesminister Anders Ygeman heter det, va?
Ja, det vet vi om. Ja,
Vad är det? Vilka är det som berörs?
Ja, då är det som så här att när du kommer till Sverige så har du rätt att söka asyl. Och har du asylskäl, då har du också rätt att stanna. Men finns det inga asylskäl? Alltså finns det ingen grund för att du har asyl, då får man inte stanna.
Har man kommit fram till att redan 80 000 har fått avslag?
Nej, utan det är bara en beräkning.
En beräkning, okej. Okay. Hon heter Jekno Andersen. Samania shi jag är statsminister Anders Ygeman. Samania shi siddetagnochin lememellas asbwal. የሚል ዜና ሰምተን ነበር እነዚህ የሚመለሱ 80 ሺዎች ምንድናቸው ላልነው ስዊድን በሚመጣበት ጊዜ አሳይለም ስጠይቅ ምክንያት ካለህ ይፈቀድልሃል ምክንያት ከሌለ ግን እንትወጣት ይባላል እና እነዚህ 80 ሺዎቹ የአሳይለም ምክንያት የላቸውም ተብሎ የተወሰነባቸውና እንዲወጡ ይወጣሉ እንዲወጡ የተወሰነ ነው እነዚህ 80 ሺዎቹ በቁጥር ኦሬዲ ታውቀዋለሁ ይላል ነው አይ ኤግዛክት 80 ሺ ኤዱሜ ሜይ ሃሎ
ያ
ሃሎ ኦኬ ኦኬ ያ ትሩድ ያ ያ ታፓደ ፎር ኢን ሴኩንድ እነዚህ 80 ሺዎቹ ኤግዛክት ቁጥር ሳይሆን ግምት ነው የሚለው Anders, du berättade något intressant om att både regeringen och riksdagen kommer inom en vecka och två åka till Etiopien och förhoppningsvis tar man upp frågan om mänskliga rättigheter i Etiopien. Vad säger du om det?
Nej, det är självklart bra. Det är självklart jättebra att man gör. Och det är något man måste också göra.
Vad ska etiopierna som bor här och verkar i Sverige göra för att underlätta både för politikerna och allmänheten och medien så att man tar upp frågan om de här omänskliga förhållandena som pågår i Etiopien? Mm. Vad ska man göra?
Och det är återigen en jättebra fråga och väldigt viktig fråga måste jag säga, för att det viktigaste man kan göra det är att engagera sig i olika föreningar här i Sverige. Man kan engagera sig i Amnesty, man kan engagera sig i olika partier, man kan engagera sig i etiopiska föreningar och också se till att jobba med påverkansarbete. För det första, besök politiker, uppmuntra politiker. 2 skriver debattartiklar och 3 gör rapporter om situationen.
Perfekt. Jag hoppas att de här aktiva etiopierna som strävar efter att skaffa någon sorts demokratisk anda bland etiopierna och i hemlandet lyssnar på din kommentar. Anders, ni heter Jekenacho, zihe minoru etiopianoch, min madragi gabbachual, mengstum, politikanyochum, hizbum, mediaum etiopian tiyake, ansito inda tilik arst indiwayibet lalno, turu tiyake ne, ihe metek yallebet tiyake no, medderag yallebet degmo, iyandandu etiopiawi rasun isolate argo keminor በሀገሪቱ ውስጥ ባሉት የፖለቲካ ድርጅቶች ውስጥ አክቲቭሊ መሳተፍ አለበት። ተሳትፎ ያለውን ችግር ማስረዳት አለበት። አለበለዚያ ዝም ብሎ ቁጭ ብሎ ለውጥ ይውጣልን ማለት አይቻልም ነው የሚለው። የሆር ፎት ኤን ፍሮጋቲል ሆደ ዱ ኦም ደን ሬዞሉሽን አን ሶም ኤዩ ቱግ ኒሊገን ያ ያ ስኩል ሃ ቬላት ሆደ ቲሳማንስ ሜድ Anna Gomes förra veckan, hon var med på live på vår radio. Vet du någonting om resolutionen som EU tog nyligen? Och vad tycker du om det?
Ja, jag känner bara till den kort och jag ska fördjupa mig i den nu här okay. Under nästa vecka.
Okej. Men det till att börja med, det är en bra start, åtminstone någonting, så att regimen i Etiopien kan ska förstå att man kan inte döda, mörda, lemlästa utan vidare och få bistånd. Jag hoppas att din försök att utarbeta en plan så att Etiopien får bistånd, särskilt regimen, utifrån sin handlande när det gäller mänskliga rättigheterna.
Jo, men också är det är väldigt oroväckande när man ser då NGO-lagstiftningen, terrorlagstiftningen och samtidigt även där, det är inte bara mot oskyldiga studenter, bönder och arbetare man slår till, utan man har ju även slagit till att arrestera journalister. Och vi kräver att man omedelbart frier journalisterna som har arresterat och även oppositionsledarna.
Du vet att Etiopien är en av världens värsta eller regim som förtrycker journalister och media enligt Amnesty och andra institutioner. Du vet om det, tror jag.
Jo, precis.
Anders, jag vill omvända nu. Ni är mycket rädda att jag har sagt. Men allbatt antagligen har jag tagit av እርዳታን በተመለከተ ለኢትዮጵያ የሚሰጠው እርዳታ የሁመን የሰው ልጆችን መብት በተመለከተ ላይ ያተኮረ መሆን አለበት ብለ መጣውጣው እንት ተስፋ አደርጋለሁ ጥሩ ውጤት እንደሚያመጣ በየላልኩት። እሱ ላይ ብቻ አይደለም፣ ተማሪዎችን ብቻ አይደለም፣ የሰው ልጆች መብት ኢትዮጵያ ውስጥ የሚከበረው አሁን እንደሚደረገው ተማሪዎችን በመግደል ብቻ አይደለም። ኢትዮጵያ ውስጥ በአጠቃላይ እሱ እንደሚለው ሰራተኞችን፣ የፖለቲካ ድርጅት መሪዎችን፣ ጋዜጠኞችን ሁሉንም ባንድ ላይ ጨፍልቆ ነው የሚጨቁ ነው። በተለይ ደግሞ ይሄ አዲስ የሚያወጡት በቅርብ ጊዜ ያወጡት ይሄ ቴሮሪስት አንቲቴሮሪስት ህግ እና ሌሎችም ህጎች መቅረት አለባቸው ነው የሚለው። ያ ኤደ ኖት ሶም ዱ ቪል ሴ አ ኖት ሶደ ፍሮን የርታ ቲል ኤቲዮፒያና kort och konsist och sen kan vi säga hej då och vi hörs och vi syns förhoppningsvis.
Det är ju aldrig lätt att göra ett kort budskap när man vet hur mycket lidande som just nu pågår. Men mitt enkla budskap är ha tålamod och se till att vinna små segrar hela tiden.
Ja. Anders, du ska ha 1000 tack och var varse om att vi kommer att jaga dig och kontakta dig när det gäller Etiopien, särskilt vår radio. Du vet, vi hade en utrikesutskottet också, Carina Hägg.
Hon har lämnat riksdagen nu.
Ja, ja, hon var tidigare. Vi hade henne jämt och ständigt här.
Ja,
så vi kommer att jaga dig.
Ja, jättebra. Det är en uppgift.
Tack Anders, tack. Vi hörs och vi syns.
Det gör vi, ha det gott.
Hej. መጨረሻ ላይ አንደሽን ያልነው ምንድነው ለኢትዮጵያኖች ከልብ መታስተላልፉ ከልቦት የሚያስተላልፉት መልእክት ምንድነው ብለላል ነው በጣም በጣም ከባድ ነው እንደዚህ አይነት ሰቆቃ ለሚደርስበት ህዝብ አጭር መልእክት አስተላልፍ ብትለኝ ይከብደኛል እንዲህ አይነት ሰቆቃ የሚደርስበት ህዝብ አጭር ሰቆቃ ማቅረብ አስቸጋሪ ነው ሆኖም ግን እዚህ ላላችሁት የዚህ የሰቆቃውን ህዝብ ተወካዮች ወይንም ልጆች ወይንም ወገኖች ማስተላልፈው መልእክት ትዕግስት ይኖራችሁ እያንዳንዷን ትናንሽዋን እርምጃ እየተራመዳችሁ ትልቅ ለውጥ ማምጣት ትችላላችሁ ነው የሚለው ተስፋ ለመቁረጥ ነው የሚለው እንግዲህ በመጀመሪያ ላይ እንዳለው እኔም እንደገባኝ ሁላችንም ልረዳው እንደቻልነው በያላችሁበት በያቅማችሁ የተቻላችሁን አድርጉ የፖሊስ ካርጅቶችን አነጋግሩ ኮንታክት አድርጉ ነው የሚለው ይሄ ሁሉ ግዜም የሚባለው ነው አንደሽን አመልክተናል እንግዲህ አድማጮቻችን እስከ ፕሮግራማችን ፍጻሜ ከኛ ጋር እንደምትቆዩ ተስፋ ማድረግ ፕሮግራማችንን አሁንም በሙዚቃ እንቀጥላለን
አድማጮች በመከታተል ላይ ያላችሁት ከዚህ ከስቶኮልም ተላልፈውን የኢትዮጵያ ድምጽ ሬዲዮ ነው ፕሮግራማችን ሊጠቃለል 15 ደቂቃ ያህል ይቀርባል አሁን መስመር ላይ የዘውተር ደንበኛችን ገጣሚ ወለላ ያለ ለዛሬም አንድ ለአድማጮች የሚያደርሰው ግጥም ይኖራል። ከዛ ከግጥሙ በኋላም እንግዲህ በዛች ጉዳይ ላይ ሐሳብ እንቀያየራለን ማለት ነው። ወለላይ አለ መስመር ላይ
አለሁኝ።
እንደምን አደርክ?
እንተናስልኝ እንደምን አደርክ? ነው
ይመስገን። እንግዲህ ለዛሬ ያዘጋጀህልን እንግዲህ ጀባ በለና።
እሺ እሺ። ቆራጥ ጀግና ማን ነው የሚል ግጥም ነው።
እሺ
እከተላለሁኝ። ቆራጥ ጀግና ማን ነው? አንድነት ይፈጠር ሀገር ነጻ ትውጣ። ንብረት የሚክርብ ምንም ነገር ልጣ። ዳሩ ማህል ሳይሆን ድንበሩ ተደፍሮ ርቱ አንደበት እንዳይቀር ተቀብሮ ጋዜጠኝነትም እንዲኖር ተከብሮ ቸነፈር ረሃብ ሙቀቱን ሳይፈራ ሙሉ የከረመ ከታጋዮች ጋራ ጽናቱ ጠንካራ ወገኑን የሚወድ ጌትነት የጠላ ጭቆናን ለመናት ነጻነት ናፋቂ በደል የመረረው ወነተኛ ታጋይ ቆራጥ ጀግና ማን ነው የሚል ነው ዛሬው።
በጥያቄ ነው የሚደመደመው በጥያቄ
ነው የሚደመደመው።
እኔ እንኳን እቺን ጽሑፍ ቀደም ብዬ ስላየኋት ሰምና ወርቋን በተወሰነ መርምሬ ለማየት ሞክሬያለሁ። እስቲ ለአድማጮች የምትለው ነገር አለ በዚህ ዙሪያ?
አዎ እቺም ባገራችን ላይ ከዚህ ቀደም ብሔራዊ ጀግኖች ቆራጥ ጀግኖች እንዳሉ ይታወቃል። ማንኛውም ነው የጠየቀው ሊያሰኝ ይችላል። አሁንም ደግሞ ብዙ ወራት የግኖችና ታይጋዎች አሉን። ከነዚህ ውስጥ ግን በእስር ላይ የሚገኘው ወንድማችን አንዳርጋቸው ጽጌን ለማስተዋወስ ነው እንግጥሜ ጻፍኩት። በነገራችን ላይ የፊደሉ የመጀመሪያ ግጥሙ የመጀመሪያ ፊደሎች ወደ ታይ ሲነበቡ አንዳርጋቸው ጽጌ ነው ይላል መልሱ ያዛዋል ማለት ነው። በዚህ አካሄድ ነው የጻፍኩት። አመሰግናለሁ
ወለላይ በጣም እናመሰግናለን። እንግዲህ በቀጣይ ሳምንት ደግሞ እንግዲህ እንደሚኖር ተስፋ ይኖረኛል። እግዚአብሔር ይስጥልኝ ለአሁኑ።
እሺ ይኖረኛል። ሰላም ሁኑ።
አሜን። አድማጮቻችን ፕሮግራማችን ሊጠናቀቅ እንግዲህ አንዳስ ደቂቃ ያህል ይቀርዋል። አሁን ከውይይት ያደረግነው ከአንደርሽ ጋራ አንዳንድ የምንገምታቸውን ነገሮች አንስቶልናል። በግልጽ ነው ያነሳልን። እንግዲህ ይሄ የኢትዮጵያኖች ደካማ ጎናችንን እንደ ኢትዮጵያዊነቴ እኔንም ይመለከታል። አንድ ተራ ኢትዮጵያዊ ብሆንም ሁላችንም የሚመለከት ደካማ ጎናችንን እንድናርሙ ከገባን የሰጠን ትምህርት አለ። ተስፋ አትቁረጡ። በዚህ ላይ ደግሞ ራሳችሁን አይዞሌት አታድርጉ፣ ብቸኛ አታድርጉ። ስለ ሀገራችሁ ወጣችሁ አስረዱ፣ ወጣችሁ ተናገሩ። በአደባባይ ተናገሩ ማለት አይደለም። የተለያዩ ፖለቲካዎች ውስጥ አክቲቭ ሆኑ ነው። አክቲቭ መሆን የሚያወጣውን አይተናል። አሁን ወንድማችን አበበ ኃይሉ የሶሻል ዲሞክራት ፓርቲ እንትን ነው ምንድነው ባለስልጣን ነው የሚባለው ምንም ባለው
አው እዛ ውስጥ ያው
ይሰራል። እሱ ብዙ ነገሮችን ሰርቷል። እንግዲህ እሱ ነው ይመስለኛል ያመጣው አንደሽንም። እንደዚህ አይነት ሰዎች ያስፈልጉናል። እንደ አበበም ደግሞ የፖለቲካሊ አክቲቭሊ ባይሰሩ ተወካይ ሆኖ
በግልህም ቢሆን ኮንታክት ታደርግልህ ስዊድኖቹ እንትናቸው
ስዊድኖች
ያዳምጣሉ ይፈልጋሉ ምንድነው ከክልል ከክልል ነው ነገሩ እኔ ሰው አማርኛ አስተላላል እንጂ ፖለቲከኛ ምንድነው ያዳምጣል ካንተም ይፈልጋው አለ እንድትመርጠው ነው ይፈልጋል የሚፈልገውን ስራ አላማ ስራ ላይ ለማዋል ከፈለገ መመረጥ አለበት ለመመረጥ ያንተ ድምጽ ያስፈልጋል ኢትዮጵያኖች ደግሞ በቀበሌ ደረጃ መምረጥ ይችላሉ ዜግነት ከሌላቸው ዜግነት ያላቸው በፓርላማ መምረጥ ይችላሉ ሄደው ማፋጠጥ ይችላሉ እንደ ኢትዮጵያ አይደለም ይሄን አላደረክም ለምንድን ነው ያላደረከው ብለው በግል ያንደም ነው ፓርላማውን መጠየቅ ይችላሉ ደውለው ቀጠሮ ፈልጋለሁ ማለት ይችላሉ ምንድነው አሁን ክሪቲሳይዝ ያደረገው እንደገና እኔ በግሌ ሳወራው ለምንድነው ማትጽፉት ስለ ኢትዮጵያ ለምንድነው ጋዜጣ ላይ ማትልኩላቸው ለምንድነው አፕሮች ጋዜጠኞችን ማታናግሩት በጣም ያሳዝናል ድሮን አረግ ነበር አስተውሳለሁ አፍቱም ራድት ላይ እኔ ማውጣ ነበር ሌሎቻችን እንዴት ነው ሁሉ መረዳዳት አለበት እና አሁን እንግዲህ ለማውጣት እንሞክራለን እሱም ተባብረን እናውጣ ብሏል በጣም አሳዘኖታል ኢትዮጵያ ሁኔታ መጨረሻ ላይ ምን አስተያየት ሰጣለ ስለው ያሳዘነኝ ምንድነው እንዲህ አይነት በደል ለደረሰበት ህዝብ እንዴት አርጌ ነው ባጭር ጊዜ ውስጥ አጭር መልክ ማስተላለፍ የምችለው ነው ያለው በጣም ተሰምቶታል ኢትዮጵያ ውስጥ የሚደረገው በደል ከኛ በደም በምኑ ከማይመስለን ሰው በዜና ብቻ በወሬው ብቻ ሰምቶ አዝማል እኛ ግን ወላጆቻችን ዘርማን ዘራችን ከዛው የሆነው እዚህ ምን ኖር ሰዎች ምንንም ረስተናል አንድ ጊዜ አንድ እንትን ስብሰባ ሳዳምጥ ንግግር ዶክተር ብርሃኑ ያሉት ነው በጣም ነው የገረመኝ ምንድነው የምትጠብቁት አንዳንዱ የዳሸም ቢራ ካልጠጣው ብሎ ይላል ባጠጣና ቢቀርብ ምን ተሆናለ ይሄ እንግዲህ ምንድነው የዚህን መንግስት ለማንበርከክ የኢኮኖሚ አውታሩን መስበር አለብን በሚል ሲያወሩ አንዳንዱ የነሱን ቢራ እየሄደ ይፈልጎ ይጠጣል እንደዚህ ማድረግ ትንሽ መበርታት ካል መጨከን ካልቻለን ምንድነው ቢራ የዳሽንን ቢራ ካልጠጣን እንሞታለን ጠላለም እናጠጡም የሚል እንትን አዳምጨንምና አንዳንድ ጊዜ ሁለት መኪና ለመንዳት ነው የምትፈልጉት ምን አለ ቢቀር አቶ ኦባንግ ደሞ ምን አሉ የደወሉ ሰዎች ኦባንግ የበለጠ መስራት አለብህ ይሉኛል ኢትዮጵያ ከዚህ ጭቆና እንድትወጣ እነሱ ግን በየአመቱ 2-3 ጊዜ አገራቸው ይመላለሳሉ ቤተሰቦቻቸውን ዘመዳቸውን ሊጠይቁ ምንም አገር አይሰሩም ሳክሪፋይስ ያደርግ ሰው ምንም ሳትከፍል ለውጥ ትፈልጋለህ እኛ ኢትዮጵያኖች እኔ ምን እንደሆነ አይገባኝም ቁጭ ብለን ብቻ ማላዘን እንወዳለን
አሁን ቀደም እሱ ያለው አሁን መስራት የሚቻል ከሆነ አጭር ጊዜም ቢሆን የመንግስቱ ተወካይና የፓርላማ ተወካዮች ወደ ኢትዮጵያ ይሄዳሉ
ኤግዛክትሊ
ይሄንን አትሊስት ያሉ እነሱ ይዘው የሚሄዱ ጥያቄ የራሳቸው ጥያቄ ያዘጋጁት ይኖራል
ግን
አንተም ደግሞ ኢንኬዝ እነሱ ያላዩትን ያልሰሙትን ኢንትረስቲንግ የሆነ ነገር ካለ ሊጨምሩበት ይችላሉ ስለዚህ ያንን በኢሜይልም በኮንታክት በማድረግም እዚህ ሀገር ቀላልው ሪትስ ዳገርስ ማን እንዳለ ስልኩም ሁሉም ነገር ያለ ስለሆነ
የሚገርም ግሩሜ አንዳንድ ጊዜ ይገርመኛል ፌስቡክ ላይ አልፎ ስገባ ሳይ ሰው እዛ ላይ በቃ ጀግና ይሆናል የማይጽፈው ምንም አይለው የለም ያንን ግን ወዲያው ደግሞ ምን ይባላል በሉዚ ላይ ፈርሙ ለዩናይትድ ኔሽን የሚላክ ነው የሚል ሳይ የፈረሙት ወር ምናምስ 500 400 ይገርመኛል ስንትና ስንት 100 ሺህ በሚኖርበት ያለም እንትል ላይ በየፌስቡክ ዘራፍ የሚለው ሁሉ ያችን ለመሙላት 2 ደቂቃ ነው ማለት ምን እንደሚከብደው አላውቅም ከልባችን ወይ ከልባችን አይደለም የምንታገለው ወይ ምን ፈልገው ለውጥ ከልባችን ሳይሆን እንደው ዝም ብሎ አሉ ለማለት ካልሆነ በስተቀርና አሁን ሰውየው ምንድነው ያለው እኔ ተባበራለሁ ነው ያለው በእንትኑ አብሮ ለማውጣት ጽሁፎችን ሐሳቦችን በተለይ አሁን የምናስተላልፈው መልእክት ኢትዮጵያ ድምጽ የሚያስተላልፈው መልእክት እዚህ አለን የሚሉ የፖለቲካ ድርጅቶች የሃይማኖት ድርጅቶች ተጨቆ ተበደለን የሚሉ የሶሻል ድርጅቶች ሁሉ በህብረት እንዲህ አይነቱን ነገር አውጥቶ ወደ ውጭ አውጥቶ ለስዊድን ህዝብና መንግስት ለማሳወቅ መሞከር መቻል አለባቸው አለበለዚያ እኔ ለከበደ ለአልማዝ እዛው እርስ በርሳችን ከሆነ ምንም ዋጋ የለውም ሎቢ ይሄ ነው ይሄንን እንዲሰሩ ኢትዮጵያ ድርጅቶችን በተለይ እናሳስባለን የኢትዮጵያ ድምጽ ሬዲዮ ይሄን በተመለከተ የሚችለውን ያደርጋል የተለያዩ የመንግስት ተወካዮችንም ሆነ የሚዲያ ተወካዮችን ለማቅረብና ለማዋያት በዚህ ጥያቄ ላይ የተቻለውን ያደርጋል እንግዲህ አድማጮቻችን የዛሬው ፕሮግራማችን ሊጠናቀቅ አንድ 5 ደቂቃ ይቀራዋል ግሩም የምትለው ካለ
እንግዲህ ያው አሁን የተባለው ነገር በደንብ መስማት ነው በተለይ እዚህ ስዊድን የሚኖር ሰው ስዊድን መንግስት እስካሁን የወሰደውን አቋም ጋር ብዙ ሲታች ነበርና አሁን ይሄ ነገር እነሱ ውስጥ ውስጡንም ቢሆን በደንብ እየሰሩበት መሆኑን ግንዛቤ ከተወሰደ በኋላ አለኝ የሚለውን ነገር እንግዲህ ሁሉም በሚቀርበው ካናል በኩል ማድረስ አለበት ነው።
በተለይ ደግሞ አሁን በግልጽ ተናገረ በሚቀጥለው ሳምንት ውስጥ እኔ አንድ ፕሮፖዛል አቀርባለሁ የኢትዮጵያን ምንድነው እሱ ይሄ ቢስቶል ነው ማለት
ካርዳታ ተመለከተ
ምን መሆን እንዳለበት የሂዩማን ራይትስ እንትን የተመለከተ መሆን እንዳለበት ይሄንን እንኳን ጎሽ አይዞ በርታ ማለት አንችልበትም። ቁጭ ብለን ቤታችን ቁጭ ብለን ብቻ ምን እነሱ ምንም አይሰሩ ለኛ እንላለን። እኛ ያላ ምንድነው ባለቤት ያቀለለውን አይቀበልም ባል እኛ ያልተናገነው እንዴት አድርገው ይስሙን? ስደተኛ ሊወጣ ነው ሊባረር ነው ያገራችን ሰው ሊባረር ነው ልክ ችግሩ ሊመጣ ሲል ነው። አስቀድሞ ግን ስለ ኢትዮጵያ ስደተኞች ማስረዳት አንችልም አንፈልግም። ቤታችን ቁጭ ብለን ሁሉ ነገር ሌላው እንዲጨርስልን እንፈልገውና ኢትዮጵያኖች እንተባበር።
በጣም ጥሩ እንግዲህ እስከ ሳምንት መልካም ሳምንት ብለን የዛሬው ፕሮግራማችንን እንፈጽማለን። መልካም ሁሉ
ሲወራ